ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ችግርና መከራ በግራም በቀኝም ከላይም ከታችም እየተወራረቁ ስቃዋን የሚያሳዩት አንዲት ምስኪን ሴት ነበረች። ታዲያ የዚህ ሴትዮ ስቃይ ከዛሬ ነገ ይቅርታ ይቀንሳል ሲባል ጭራሽ እየተባባሰ መኖር እስከሚያስጠላትና መሞትን እስከምትመርጥ ድረስ እንዳደረሳት የተረዱ ጎረቤቶች ጧጧት ሲያገኙት ሰላምታ የሚሰጧት እንደሌላው ሰው እንዴት አደርሽ ሳይሆን ያልታደልሽ እንዴት አደርሽ ነበር የሚሏት። ሴትዮዋ ካንዱ ችግርና መከራ ተገላገልኩ አረፍኩ ስትል ሌላው ችግር በሯ ላይ ከቸችላል። አሁንም ከዚህኛው ለመገላገል ያለ የሌለ ጉልበቷን ተጠቅማ ስትታገል ሌላው ችግር ይከተላል። በአጠቃላይ ችግር ከላይም ከታችም ተብትበው መውጫና መግቢያ አሳጥተዋት ከመመረሯ የተነሳ ከዚህ ዓለም በሞት ለመገላገልና ችግሮቿን ራሷን በማጥፋት ልትገላገላቸው እንደምትሞክር ሰው ስለሚያውቅ ጧጧት በሕይወት ቆማ ሲያገኟትና ዓለም ሞቷን ሲያዩ ያልታደልሽ እንዴት አደርሽ ይሏታል። የኢትዮጵያ ሕዝብም በተለይም የአማራው ተወላጅ የሆኑ ወገኖቻችን የዚችን ያልታደለች ሴትዮ እጣና እድል ተሸክመው በአሁኑ ጊዜ ሞተው ከተቀበሩት በላይ በሕይወት ካሉት በታች በምድር ላይ የሲኦልን ኑሮ ይገፉታል። በገዛ አገራቸው መጤናችሁ ወራሪዎች ናችሁ እየተባሉ ለዓመታት ጥረው ግረው ያፈሩትን ንብረት ተቀምተው እንዲፈናቀሉና እንዲባረሩ መደረጋቸው አልበቃ ብሎ በኦሮሚያና የኦሮሚያ ክልላዊ መንግስት በሚቆጣጠረባቸው አካባቢዎች እንዳውሬ እየታደኑ እየተገደሉና እየተጨፈጨፉ የሚሰደዱበት ቦታና አገር አጥተዋል። ከኦሮሚያና ከሌሎችም አካባቢዎች አማራዎች ናችሁ ተብለው ሲሳደዱና ወደ አማራው ክልል በብዙ መከራ ተጉዘው ቢደርሱም የአማራው ክልል መሪዎች በበኩላችሁ አትምጡብን ከማለት አልፈው የመጡትን በረሃብ በመጠለያ ማጣትና በበሽታ እንዲያልቁ እየፈረዱባቸው ነው። ይህንን የህዝብ በገዛ አገሩ መገደል መሰደድና ሰላም ማጣት የሚታዘቡ አንዳንድ ታዛቢዎች ይህ ሁሉ መከራና ስቃይ የፈጣሪ ቁጣ መሆን አለበት ወይም የወላጆች ኃጢአት በልጆችና በልጅ ልጆች ይደርሳልና የጥንት አያት ቅድመ አያቶቻችን አውቀውም ይሁን ሳያውቁት የሰሩት ኃጢአትና በደል ዛሬ በእኛ ላይ ደርሶ ሊሆን ይችላል ይላሉ። ሌሎቹ ደግሞ ይሄ ሁሉ ችግርና መከራ የሚደርስብን ኃይለ ሥላሴን በማይገባ ሁኔታ ከስልጣን አውርደንና አዋርደን ስለገደልናቸው የእሳቸው ጦርና መሪ አውጣላችሁ ብለው የረገሙን ነው የሚሉም አልታጡም። ምንም እንኳን እንደዚህ አይነቱን አባባልና አመለካከት ለማመን አስቸጋሪ ቢሆንብኝም አንዳንድ ጊዜ ግን ወደ ስልጣን የሚመጡ መሪ ነንባዎችን ስመለከትና የሚሰሩትን ሳጤን እውነት ይህች አገር መሪ አውጣልሽ ተብላ ተረግማ ይሆን እንዴ ያሰኘኛል። የመሪ አውጣልሽ የሚለውን እርግማን የተመለከትን እንደሆነ በተለይ አማራው ህብረተሰብ መሪነን የሚል ሁሉ ከብዕዴንና ከአዴፓ ጀምሮ እስካሁኑ የአማራ ብልጽግና ተብየው ድረስ በስልጣን ላይ የሚቀመጡት የአማራውን ህብረተሰብ ለማስተዳደርና ወደ እድገት እንዲያመራ መንገድ ለማሳየት ሳይሆን እያንዳንዳቸው የእነዚህ ድርጅቶች መሪዎችና አባሎቻቸው ዋና ተልኳቸው አማራውን ባልሰራው ወንጀል መቅጣት፣ ከሰው በታች ሆኖ እንዲኖር ማድረግና መገደልንና መጨፍጨፍን እንዲቀበል ማስገደድ ነው። አንዳንድ ጊዜ ሳስበው በአማራው ስን ስልጣን ላይ የሚመጡ ባለስልጣኖች ዋና እንደሰው ኢትዮጵያ አላማቸው አማራው እንደሰው ኢትዮጵያ ውስጥ በእኩልነት እንዳይኖር የሚፈልጉ የሌላ ብሔር በተለይም የአክራሪ የኦነግ መሪዎችን ፍላጎት በስራ ላይ ማዋል ነው። የአማራ ብልጽግና ፓርቲ ዋና ጸሐፊና ባለስልጣን የሆኑት አቶ ግርማ ይሽጥላ ካድሬዎቻቸውን ሰብስበው ወለጋ የተጨፈጨፉትን አማራዎች የጨፈጨፈው የአማራ ፋኖ ነው ብለው ከ20 ሺህ በላይ ፋኖ እስር ቤት ወረወሩ። እንግዲህ ይህን ያደረጉት ከጭፍጨፋው አምልጠው ነፍሳቸውን በማዳን የተረፉት የአይን ምስክሮች ወይም እማኞች ማን እንደጨፈጨፋቸው፣ መቼ እንደተጨፈጨፉ፣ እንዴት ጭፍጨፋው እንደተካሄደ በግልጽ ራሱን ሸኔ የሚል የኦሮሞ አክራሪ ኃይል መሆኑንና እባካችሁ አድኑን ብለን ለኦሮሞ ክልላዊ መንግስት አቤት ብንልም ልመናችንን የራሳቸው ጉዳይ ብለው አስጨፈጨፉን እያሉ በሚመሰክሩበት ጊዜ ነው። አሰላ፣ አርባ ምንጭና ሻሸመኔ በሃጫሉ ግድያ ሰበብ በጠራራ ፀሐይ የሁሉ አማራ ሲጨፈጨፍ የአማራ ክልል መሪዎች በመሪያቸው በተመስገን ጥሩነህ አማካኝነት ይህን ግድያ ተቃውሞ ግድያው እንዲጣራ ያደርጋል ብለን ስንጠብቅ ይባስ ይግረማችሁ ብሎ በዚያው ሰሞን ጭፍጨፋው የተካሄደባቸውን የቤኒሻንጉልንና የኦሮሚያን ፕሬዝዳንቶች ባህር ዳር ድረስ ጠርቶ የክብር ካባ አለበሰ። ለዚህም ስራው ተሹሞ የጸጥታ ሚኒስቴር ሆነ። በሱ ምትክ ፕሬዝዳንት የሆነው አገኘው ተሻገር በበኩሉ እንደገና ወለጋና ሌሎች የኦሮሚያ ግዛቶች በአማራው ላይ ጭፍጨፋ ሲካሄድ በህዝብ መገናኛ ብቅ ይልና አማራው በኦሮሚያ ውስጥ ተንደላቆ መኖር የቻለው የኦሮሚያ መሪዎች ራሳቸውን ሰውተው የእሱን ደህንነት ስላስጠበቁለት ነው ከማለቱም በላይ በብዙ ሚሊዮን የሚቆጠር የአማራ ተፈናቃዮች የሚበሉትና መጠለያ አጥተው አማራው ግዛት ውስጥ እየተሰቃዩ በአስር ሚሊዮኖች የከብት መግዣ ገንዘብ ለኦሮሚያ መንግስት ስጦታ አቀረበ ሰጠ። እሱም ይህን በማድረጉ የፌዴሬሽኑ ምክር ቤት ፕሬዝዳንት ተብሎ ተሾመ። በሱ ምትክ የተሾመው ይልቃል በበኩሉ ለአማራው መጨፍጨፍ መገደልና መሳደድ ምንም ሳያሳስበው ወያኔ ስልጣን ላይ ሲመጣ በማናለብኘት ከአማራው የወሰዳቸውን ግዛቶች ወልቃይት ጠገዴን፣ ራያንና ጠለምትን እንዲሁም ሌሎቹን የአማራ ግዛቶች የአማራው ደሙን አፍስሶ አጥንቱን ከስክሶ ያስመለሳቸውን ግዛቶቹን ለወያኔ ለማስረከብ በዝግጅት ላይ ነው። ታዲያ ይህን ሁሉ በደንብ ለተመለከተ ሰው አቶ ሽመልስ አብዲሳና ራሳቸውም አብይ አህመድ የሚናገሩት የብልጽግናን ፓርቲ ያቋቋምነው ለኦሮሚያ ፍላጎት ማሟያ ማስፈጸሚያ እንዲመች አድርገን ነው። ኮንቪንስ and convince, confuse. አድርገን የምንፈልገውን ፈጽመናል፣ ወደፊትም እንፈጽማለን ሲሉን ምንም እኮ የዋሹት ነገር የለም ማለት ነው። መጠየቅና መመለስ ያለበት ጥያቄ ለምንድን ነው የሌሎቹ ክልሎች ሁሉ መሪዎችና ተከታዮቻቸው ቢያንስም ቢበዛም እንመረዋለን ለሚሉት ህዝብ ሲቆሙ በተለየ ሁኔታ የአማራ ክልል መሪዎችና ተከታዮቻቸው ብቻ እንመረዋለን የሚሉትን ህዝብ እያስገደሉና እያሳሰሩ ለኦሮሚያ ሸኔና ኦነግ መሪዎች ጥቅም አስፈጻሚ የሆኑት ሳናውቀው የኦነግና የሸኔ አባሎች ስለሆኑ ይሆን ወይስ መሪዎቹ በኦነግና በኦሮሚያ መሪዎች የተያዘባቸውና እንዳይወጣ የሚፈሩት ሚስጥር ስላለ ይሆን? እንደ ግርማ ይሽጥላና እንዳገኘው ተሻገር ያሉት በየሆቴሉ አልጋ በመያዝና በመማገት እንዲሁም አረቄ በማንቋረር የሚታሙ እንደሆነ አንዳንድ ያልተረጋገጡ ምንጮች በተደጋጋሚ ሲናገሩ እንሰማለን። ታዲያ በዚህ በማማገጣቸው አጋጣሚ የተያዘባቸው ሚስጥር ስላለ ይህን ህዝቡን ለጠላቱ አሳልፈው ለመሸጥ የወሰኑት ለሱ ይሆን? እንደው 10,000 የተያዘ ሚስጥርስ ቢኖርባቸው ለግል ስማቸው ብለው ከ50 ሚሊዮን ህዝብ በላይ ይሸጣሉ? ይለውጣሉ? የነዚህን የሰው ጉዶች ስራ እየደነቀን ለምንድን ነው ይህን ወንጀልና የርኩስ ስራ የሚሰሩት እያልን ስንገረም ጭራሽ ይባስ ብሎ ከነዚህ በተሻለ መልኩ አማራውን ለመወከልና ለአማራው መብት ለመታገል ተነስተናል ያሉት የአማራ ብሔራዊ ንቅናቄን አብን መሪዎች ከአማራ ብልጽግና መሪዎች በሆዳምነትና ለጥቅም በማደር ብሰው ተገኙ። ድርጅቱ ለአማራው መብት ከበደን በተሻለ ሁኔታ እታገላለሁ በማለቱና ወጣቶች በመሆናቸው ተቀባይነትን አግኝቶ ጥሩ መንቀሳቀስ ከጀመሩ በኋላ አቶ በለጠ ሞላ የሚባሉ አመራሩን ከጨበጡ በኋላና የሚኒስቴር ቦታ ከተሸለሙ በኋላ ሌሎቹም በሱ የቅርብ ጓዶች የቀበሌና የወረዳ ሹማምን ተብለው ከተመረጡ በኋላ ያ በአማራው ህዝብ ተስፋ ተጥሎበት የነበረ የወጣቶች ድርጅት ዘቅጦ እንዳልነበረ ሆነ። እነበለጠ የስልጣን ጊዜያቸው አልቆ 95% የሚሆኑ አባላቱ እባካችሁ ምርጫ ይደረግና እናንተም በተራችሁ ለሚመረጡ አስረክቡ ቢባሉ ልክ እንደ አብይ አህመድ ከስልጣን አንወርድም ማለታቸው አልበቃ ብሎ ህዝቡን ለሃጩን የሚያዝረከርክ መንጋ እያሉ መሳደብ ጀመሩ። በለጠ ሞላም የጌታውን የአብይን ኮቴ ተከትሎ ለወከለው የአማራ ህዝብ ሬሳ ጥላ የሚሆን ዛፍ ለመትከል ካሜራ አስይዞ ያስቀረጸ ዛፍ ሲተክል አሳየን። የሰው ልጅ ምንም ቢሆን ምን ከጥጋብ በላይ መብላት እንደማይችል የታወቀ ነው። ከጥጋብ በላይ ልብላ የሚል ሲተፋ ነው የሚያድረው። ታዲያ እነዚህ የህዝብን የካዱ የአማራ ህዝብ መሪነን ባዎች እንደ ሰው ሁሉ አንድ ሆድ ሳይሆን ሁለት ሆድ ይኖራቸው ይሆን? እጅግ በጣም የሚገርመው የአማራ ህዝብ የሚገባበት አጥቶ በባዶ እጅ ከታጠቀ የአክራሪ መንግስት ጋር ሲተናነቅ እነዚህን እንወክልሃለን ያሉት አሁን ወጥተው ካልመሩት መቼ ሊመሩትና ለትግሉ ውጤት እንዲበቃ ሊያደርጉት ነው? ወይስ በስሙ ለመነገድና በሱ ጭንቃ ላይ ተፈናጠው ስልጣን ለመያዝ ነበር ትግሉን የተቀላቀሉት? ይህ ከሆነ ደግሞ አንተ ህዝብ መሪ አይውጣልህ ተብሎ ተረግመዋል የሚሉት ስህተት ነው ለማለት ይቻላል? ወይ የአማራው ህብረተሰብስ ያልታደልሽ እንዴት አደርሽ እንደተባለችው ሴት አልሆነም ትላላችሁ?
እንኳን አደረሰን ይግባ በረከት ከቤታችን
ቻችን በድጋሚ በቅድሚያ ለኦርቶዶክስ እምነት ተከታይ ወገኖቻችን እንኳን ለትንሳኤ በዓል በሰላም በጤና አደረሳችሁ ይያልን። በዛሬው ዝግጅታችን ካለፈው ሳምንት የከተለውንና ሁለተኛውን ክፍል ከፕሮፌሰር ግርማ ብርሃኑ ጋር ፍኖተ አማራ ስለተባለው በአለም ዙሪያ በሚገኙ ኢትዮጵያውያን ዘንድ አድናቆትን ያስገኘላቸውን መጻፍ በተመለከተ የምናደርገውን ውይይት እናሰማችኋለን። ከዚያ ቀደም ብሎ ግን ፍራሽ አዳሽ በሚል መጠሪያ የወቅታዊ ኢትዮጵያ ሁኔታን በአዝናኝ መልኩ የሚቃኘው የመድረክ ላይ ቀልደኛ ያቀረበውን አንተዋወቅም ወይም የበየነ መርድ ልምድ ልውውጥ ከጃፓን ጋር የተሰኘውን ዝግጅቱን እናሰማችኋለን። እንደተለመደው 5 ሰዓት ላይ ዜና እናሰማችሁና ከዜና በኋላ ያው ከፕሮፌሰር ግርማ ጋር ብርሃኑ ጋር የምናደርገው ውይይት እናቀርብላችኋለን። በየመሐከሉ አጫጭር ወቅታዊ መረጃዎችን የምናቀርብላችሁ ከመሆኑም በላይ ልዩ ልዩ ዘመናዊና የሀገር ባህል ሙዚቃዎችንም እናሰማችኋለን። ሐሳብ፣ አስተያየት፣ መልካም ምኞት ወዘተ ካላችሁ በሬዲዮኑ በሚተላለፍበት ካሁን ጀምሮ በስልክ ቁጥር 08 19 10 00 በመደወል መልእክታችሁንም መልካም ምኞታችሁንም አስተያየታችሁንም ጥያቄያችሁንም መላክ የምትችሉ መሆኑን ከወዲሁ እየገለጽን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በድጋሚ እንጋብዛችኋለን። መልካም ቆይታ። ይህ አሁን የምታዳምጡት በትናንትናው ዕለት በመድኃኔዓለም ቤተክርስቲያን ስቶኮል በሚገኘው መድኃኔዓለም ቤተክርስቲያን የተካሄደውን ዝግጅት በሚመለከት የተደረገውን ቀረጻ ነው። እንግዲህ ትናንትና ማታ ይሄን ይመስል ነበር በመድኃኒዓለም ቤተክርስቲያን የተደረገው ዝግጅት። አሁን መስመር ላይ አንድ አድማጭ አለን። ጤና ይስጥልኝ አድማጬ። በቅድሚያ መልካም የትንሳኤ በዓል መልካም ፋሲካ።
አሜን ለእናንተ መልካም ፋሲካ። አሜን ለእናንተ መልካም ፋሲካ መልካም ትንሳኤ ይላሉ። ዛሬ ትልቅ በዓል ነው። በኢትዮጵያ ኦርቶዶክስ እምነት ተከታዮች እየተከበረ ያለው ትናንትና እንደዋዜማ ነበርና እኛም ስናገለግል ቤተክርስቲያን ያደር ነው በጣም ደስ የሚል ነበርና ይሄንን እድል ስለሰጣችሁ እኔም ለመላው ኦርቶዶክስ
አይሰማም።
ሃሎ 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 ሃሎ
ሃሎ አድማጬ
ሃሎ ሃሎ ይሰማ?
አሁን ይሰማል። እሺ በቅድሚያ መልካም የፋሲካ በዓል እንዲሆን እየተመኘው ፋሲካን እንዴት ነው?
ፋሲካ በጣም ደስ ነበር። ያው ትናንትና ክርስቲያን ኦርቶዶክስ አማኞች በትልቅ በዓል ስለሆነ ያው ሁሉም በቤተክርስቲያን ነው በዓሉ ላይ ያሳለፈው እና ከነዛዎች ውስጥም አንዱም እኔ በቤተክርስቲያን ያሳለፍኩት እና በጣም ደስ ነበር። በመላው ዓለም የሚከበር ትልቅ በዓል ነው እና እናንተም ይሄንን ድንቅ ስለሰጣችሁ በኢትዮጵያ ኦርቶዶክስ አማኞች ስም የኢትዮጵያ ድምፅ ሬዲዮን ከልብ አመሰግናለሁ።
እኔ የምለው እንዴት ነው ዛሬ አመት በዓሉን የምታከብረው? እንግዲህ ሀገራችን የምናውቀው ከሌሊቱ 9 ሰዓት ይመስለኛል ሰው ከቤተ ክርስቲያን ይመለስና ዶሮ ወጥ ይበላል። ከዛ ጠዋት ቡና ቄጠማ ተጎዝጉዞ ዳቦ ይቆረሳል፣ ቡና ይፈላል። እንግዲህ ምሳ ሰዓት ላይ ደግሞ ዘመድ አዝማድ ይሰባሰብና የታረደው በግ ወዘተ ይቋደሳሉ ነው የሚባለው።
አዎ ይቋደሳሉ ወዘተ።
አንተ ጋር እንዴት ነው አንተ የምታከብረው?
እኔም ያው በዛ አይነት መንገድ ነው የማከብረው። ያው እኔ ከባለቤቴ ጋር ስለምኖር ያው እሷም በጣም ባለሙያ ስለሆነች በቃ ምግቡ ልነግር አልችልም በየአይነቱ ምናምን ነው። ግን ከቤተ ክርስቲያን ስንመጣ ያ በዓሉ ስለሆነ ታከፍላለ ማክፈል አለ። እሱን አክፍለን ነው እኛ ደግሞ ማለት ከሐሙስ ጀምሮ አልበላንም። ዛሬ ነው የምንበላው። ለጊዜ
ጉልባንም
አይበላም። ሐሙስ ነው የሚበላው። ሐሙስ ብቻ ነው የሚበላው። ከዛ በኋላ ይበላል። የሚያከፍሉ አሉ። ያው በኦርቶዶክስ እምነት ተከታዮች የሆኑ የሚያከፍሉ አሉ። በብዛት ያከፍላሉ። እና
ምን ማለት ነው?
እንደዛ ቆይ ያው በቃ ክርስቶስ ከመቃብር ድል አድርጎ እስኪነሳ ድረስ ያንን በማሰብ አይበላም። ከዛ አሎ አይሰማም?
አሁን ይሰማል።
ክርስቶስ ከመቃብር ድል አድርጎ እስኪነሳ አይበላም። ማክፈል ይባላል። የሀዘን ጊዜ ስለሆነ ያኔ ዛሬ ትናንት ማታ ለዛሬ እሁድ ቀዳሜ ሌሊት ነው ትንሳኤ። ስለዚህ ያ የደስታ ሰዓት ነው። ሁሉም ሰው ቤቱ መጥቶ ያከብራል፣ ይበላል፣ ይጠጣል። በዛ በቃ አሁን እንደውም አሁን የተነሳ ነው እኛ ሌሊት 3 ሰዓት ነው ያለቀው የቤተ ክርስቲያን ሴሪሞኒ ያለቀው 3 ሰዓት ነው። ከዛ ቤት መጣና
ቅድም ስናገር ቄጠማ ተጎዝጉዞ ቡና ተፈልቶ ብዬ ነበር። ቄጠማ ተጎዝጉዞ ነበር።
አዴ በቃ እንትን ቢኖር ባሳይ ደስ ይለኛል። በጣም በዓል በዓል ነው የሚሸተው። በቃ ልክ ሀገር ቤትን ነው የማስታውሰው። እና ይሄ ነገር ይናፈቃል በየአመቱ።
ብላችሁ ነበር? አጭሳችሁ ነበር?
በቃ ሁሉም ምን ልበል፣ የቀረው ኢቨን የሚበላበት መሶብ ነው የሚበላው። በመሶብ ነው እንደዚህ ዙሪያ አድርገ መሶብ። እንደውም ትናንትና ነው የገዛሁት። የሚገርም
በመሶብ ከሆነ ዘመድ አዝማድ ይመጣል ማለት ነው።
አዎ ጎረቤት፣ የሚታወቁ ጓደኞች ምናምን፣ ቤተሰብ ከወንድም ካለ ይመጣሉ። ያንን ከበ ትቋደሳለ፣ ከበ ትበላለ፣ ለአመት ያደርሰን ብለህ ትመራረቃለ። እና በጣም
ትልቅ በዓል ደስ የሚል። ምን ተመራረቃችሁ እናንተ?
ያው አሁን ያው እንግዶቻችንን እየጠበቅን ነው ቤት ሆነን። ግን ያው ሲመጡ ሰብሰብ ብለህ ትበላና ከዛ ለሊት ነው የበላነው ስንገባ። ያው ብዙ አትበላም ስጋ ነገር ምናምን ለመተኛ ስለሚያስቸግር
ኦኬ
ወመት በላና ተኛለ ከዛ ቀን ዛሬ ከበራል ማለት ነው በጣም ደስ ይላል በዚያ አጋጣሚ ክርስቶስ ተንሳ አሙታን አብይ ኃይል ስልጣን አሳሩ ለሰይጣን አጋዘላዳ ሰላም እንኪየስ ኮነ ተሳው ሰላም መልካም ትፈ ባለው ሁሉም ኦርቶዶክስ አማኞች በማለት ደስ ይላል
እኛም እናመሰግናለን መልካም በዓል ይሁንላችሁ ላንተም ለባለቤትህ ለዘመድ አዝማድም ለጓደኞችህ
አሜን አመድ ላንተም መልካም ቀን ይሁን እናመሰግናለን
አሜን መልካም ቀን
አሜን
አውዳመ ሲመጣ በጣም ብሩ ባንጆ በቀደማ ጉባኤ በጉ የዶሮ የሳናት
I'm gonna get you.
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከዚህ በመከተል ደግሞ ከአርቲስት ቲቪ ያገኘነውን ተስፋውን ከበደ ወይም ፍራሽ አዳሽ የተባለው አርቲስት አንተዋወቅም ወይ ወይም የበየነ መርድ ልምድ ልውውጥ ከጃፓን ጋር የተሰኘውን ዝግጅቱን እናሰማቸዋለን። በጥሞና ተከታተሉት።
ኡራዘይ ለኮኑ ማታ አንቀልፈለ ላንተኛ ለሊቱን ሙሉ ሲያቃጁ ያሩና ጧት ቅጀታሞች በቀን በጠራራ ፀሐይ የድባቴ ዜና ያስደምጡንና ዱካ ኮርሶል በቁማችን ስንራውስ ጀዝቦች ያሉ ይጣሩና እምዩን ብለ ያ ጆሮ ስናጣ አይሰሙንም አያዳምጡንም ብለን እንደ አብድ ብቻችንን አወራን። ከሱም አልፎ ግራ ገብቶን እንደ ቂልና እንደ እጅ ሐሳብ የሚቀበለን ስናጣ ለብቻችን ሆነን ራሳችን ቀኝ እጃችንን አውጥተን በግራ እጃችን እየጠቆም እሺ እርሱ ሐሳብ ካሉት ብለን ብቻችንን ማውራት ጀመርን። የቂል ጨዋታ ማልፎ እኮ አሁን እናቴ ለምን ተከተልከኝ ምን ፈልገህ ነው ኋላና ከፊቴ የሆንከው እያልን ከገዛ ጥላችን ጋር እየተዟዟር እንደስ እንድንጣላለ እንድንጋጭ ነው የሚፈልጉት። ታዲያስ በጥላህ ጋር ልትተናነቅ ስትዟዟር ብሽ ብሎብ በአዙሪት ስትወርቅ ጠብቀው ይመጣሉ። ያ በሽታው ምልክት እኮ ነው እንዲሚያረጋ አትከራከር ነገር ከጥላው ጋር የተጣላ ሰው ምን አፋለው አለ። እነሱ ላይ ተከናውበት የለ እከሌ ባዮቲክ ምንትስ ክሎሲስ ብለው አዲስ የበሽታ ስም ይሰጡዋል። ስም በመለጠፍና ዝያበ በማውጣት ተከናውላ ጎበስ ግራ እኮ ነው የሚገብ ምን ሊያረጉን እንዳሰቡ ሁሉ እኮ ግራ ነው የሚገብ። ኤሞ ይሁን ብለ ብታልፈው ቀጣይ የሚደርስን እንደሆነ ታውቃለህ ነግራለሁ እናሳያችሁ መንገድ እንምራችሁ ብለውን ላንዳፍታ እጃችንን ያዙት በቆምንበት ቦታ ስንዞር ሲያዞረን ሲዞሩን እነሱ የትም ሳንሄድ ከዛው ሳይነሱ ያሽከረከሩን በረባ ባረባው አዙሪቱን ይችላል ልቀቁን ያልንለት ገደለን ጠረባው እሚል ግጥም ታነባለ። ጎበዝ ሁሉ እኮ እንደዚህ ያረጉድ የሚያስብለኝ እኮ የሻምበልን ቃለ መጠይቅ ሰምቼ እኮ እውነቴን እኔ እማማ ልጣይሽና መምርቅነ የቀበሌውንም ሆነ የእድሩን ስብሰባና ስብሰባ ነክ ጉዳዮች አንሄድም። የሚጠበቅብንና የምናደርገው ማህበራዊ የሆነ ትስስር ኃላፊነት ባለበት እንፈጽማለን ብለን ከእንደዚህ አይነት ጉዳዮች ከታቀብን ቆየን። እናቴ ሻምበል የታባታችሁም አትሄዱም ሸሽታችሁ አትርቁም በሚመስል ቤት ለቤት ያበሽቀናል። ደግሞ እኮ የሚዲያዎቹ እኮ ነው የሚገርም የእኛን ሀሳብ የእኛን ጩኸት የጮሁ ይመስል በእኛ ስም መሰየማቸው ስያሜያቸው። እውነቴ ነው የምለው እንደ የት ሆነው እንደሚዘግቡትና ከእኛ ጋር ነው እንደ የሚኖሩት ያስብላሉ እኮ አዘጋገባቸው። ጎበዝ በገዛ ሀገር በገዛ ቴሌቪዥንና ሬዲዮ ባይተዋር ሆነ የእኛ ሀገር ነው ትላል። የሰውየውን ገጠመኛ አስታውስኩ ጠዋት ቢዝነስ ዘገባ አይቶ ገበያ የወጣው በዛ ዘገና አድርጎ ነጋዴውን ጤፉ ስንት ነው ሲለው ኪሎ 98 ብር አለው። ደምነክ አሁን እኮ ቴሌቪዥን ላይ 58 ብር ይላል ሲለው ይሄን ከዛ ጣቢያ ግዛ ያለው እምን ኖረውና እምና የተለያየ ጎበዝ ነኝ የምትለውና ነኝ ይያልከ ያለው ነገር ሆነ ከተገኘው ጋር በፍጹም የተለያየ እኮ ነው የሚታየው ጎበዝ ይሁን ከቃለ መጠይቁ በፊት መንፈስሽ አመጣ ነው ጋር በተዘጋ ኢንተርኔት ዜና ያሳየ ዜናው ምን ይላል ሀገሪቷ በበይነ መረብ ዘርፍ ከጃፓን ጋር ልምድ ልውውጥ አከፈለች ልምዷል። የኛ ሀገር ለጃፓን በበይነ መረብ ልምድ አካፍላ ወበዝ የምታውቀውን እኮ ነው የምታወራ ያልኖርከው ምን ብለህ ነው የምትመክረው? እንደውም ትዝ አለኝ የሽማግሌው ታሪክ ትዝ አለኝ። ሰውየው ሱቅ አላቸው አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉት፣ ጎበዝ እየሰራችሁ ገንዘብ ያዙ፣ ወሳኙ ነገር ገንዘብ ነው ይላሉ። እናቴ ከሱቃቸው ጠዋት ነገ አይወጡም፣ ብዛት በመቀመጥና ሽንትን በመቋጠር ኩላሊታቸው ይታመምና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩት ተሽሏቸው መጡ፣ ሱቅ ከፈቱ። ከዛ የመጣው ሰው እንደሚመክሩ ታውቃለች፣ እየሸናችሁ እንዲህ ነው የምታውቀው መምከር ያለብ እንደው የመንፈስ ጨዋታ አይወራም እንጂ እኮ ስንዴ ሸጠች የሚለውን ሁሉ እኮ ተጫውቶበታል መንፈስ። አገሪቷ ስንዴ ሸጠች ሲሉት ልታስቀቅል ነው ያለው። አውሮፕላን ካልመጣ መቼ ሳንበል አማረል። እናት በሩቅ ያየው ሊያስጎመጅ ይችላል፣ የሰማኸው ሊያጓጓ ይችላል። እውነቴን ነው ምልህ የኖርከውንና የምታወቀውን ያህል መራራነቱንና ጣፋጭነቱን መለየት አትችል። የሻምበልን ቃለ መጠይቅ እንደዚህ ቁጭ ብለን ስንሰማው እኮ ግራ ይገባል። ለምን መሰል ቁጭ ብለን የሰማነው ሰዎች በሙሉ የድራችንና የቀበሌያችንን ስም እስኪያነሳ ድረስ ስለ ሌላ ቀበሌና እድር የሚያወራ ነው የሚመስል። እውነትን እኮ ቆይ ይታዘቡኛል አይደል? ንግግሩን ብትሰማው እኮ በዚህ ኑሮ ወድነት እንዲህ ከምቃጠል እንዲህ አይነት ቀበሌና እድር እያለ ለምንድን ነው ዛሬ የማልሞተው ሁሉ ትላለ። እውነት ማማ ልጣሽ ምስክሬ ናቸው። እስካሁን ድረስ ንግግሩ የመሰለኝ ምን እንደሆነ ታውቃላችሁ? የቃለ ምልልሱ በ2020 በ2030 እቅድ እድሩና ቀበሌው ችግሮቹን አስተካክሎና አርሞ በሀያ ምናምን እንደዚህ ቢሆንስ ተብሎ የሚታይ እኮ ነው ይመስል ይገባኛል። አንዳንዴ ገጽታ ግንባታና መልካም ስም ለማፍራት ቀባ ቀባ ደመቅረቅ ታደርጋለህ። እንዴት ጋድና ህልምን ፊትና ጀርባን ታመሳስላለህ ጎበዝ? ግራ እኮ ነው የሚገባ። ለዛ እኮ ነው ምድር ላይ እስካለን ችግር ቋሚ አይደለም መከራም አላፊ፣ ሳልፍ እያለፍን ተቸገርን እንጂ እኛ ሆነን ጠፊ ያለው። እውነቴን ነው ምላሹ። ብዙ ጊዜ እኔ ስለ አስተዳደር ለማማልጣይ ስነግራሽ ግዴል እኛ ነን የምናቃቸው እነሱ አያቁንም ነበር የምንለው። እስከ ቃለ መጠይቁ ድረስ ግን ያልገባኝና ከቃለ መጠይቁ በኋላ የገባን ስለማያውቁን አይደል? በደም አርገው ነው የሚንቁ። የድሩ ዳኛ ሻምበል በሞት ምክንያት ከተዘረዙት የድር አባላት ለይቶ አይን ለምን ስለሚንቅ አንድ በጣም ሁሉ አቃለው ሚል ሰውዬ ነው አሉ። ወዳጅ ጓደኞቹን ሰብስቦ ሁሉንም ይቀደደው። ወዳጅ ጓደኞቹም ስለ ጉዳዩ ምንም አማ ጉዳይ ዕውቀትም ልምድም ስለሌላቸው አንድ ያላቸው አማራጭ ዝም ብሎ ማዳመጥ። በስብስቡ መሃል የሆነ ጊዜ ጡረታ የወጡ አዛውንት ፓይለት ባሉበት ጀመረላ ጨዋታው። ባለፈው ወደ አዲስ አበባ ስመጣ በአውሮፕላን ፕሌኑ በሰባ ሺህ ጫማ ላይ ሲል አዛውንቱ ጫማ ይቀደድ ጎበዝ የቁጥርም እኮ ጡር አለው። እውነቴን ነው የምልህ እኮ አንዳንዴ ግድ የለም አንዳንዴ እንደዚህ ዞር ዞር ብለህ ከማውራት በፊት ማናለ የለም ብለህ እሺ ግራና ቀኝ ማየት ባትችል እንኳን ስትቀደድ ድምፅህን ዝቅ አድርገው ለማስተባበልና ለማድበስበስ እንዲመች። ይኸውልህ እኛ እንዴት እንደምናውቃቸው ታውቃለህ? ልክ የቃለ ምልልሱ ማስታወቂያ ሲያልፍ በዘፈን ታጅቦ ነበር። ሁላችንም በአንድ ድምፅ ዘፈኑን የመረጠው ሻምበል እንደሆነ አውቀን። ለምን ሻምበል አንድና አንድ ዘፈን ብቻ ነው የሚወደው የሁል ጊዜ ምርጫው ሆኖ፣ እሱም የጋሽ ማህሙድ አህመድ አለብኝ ውለታሽ የሚል ከዘፈን ውስጥ ጮክ ብሎ የሚዘፍነውና የሚያውቀው አንድ ስኒ ነው። እያበላሽ እያጠጣሽኝ ያሳደግሽ አገሪቱ እንደ ሻምበል ያበላችሁ ያጠጣችሁ አይደል? በስሙ ተፈርኩ ድልክ ነው። ግን ችግሩ ምንድነው? እነ ሻምበል በልተውና ጠጥተው ጠግበው ለሚዘፍኑት ነገር እኛን ሰፊውን ሕዝብ የግጥምና ዜማው ደራሲ ማረጋቸው። ይኸውልህ መበላት እኮ ያለን ትበላል። እኛ ደግሞ በጣም ብዙና ዘርፈ ብዙ የሆነ የመበላት ልምድ አለ እናውቀዋል። ለምሳሌ በተጋጣሚ ስም ተመዝግበን ሳንጋጠም ተበልተን እናውቃለን እንበላለን። አሁን እኮ እነ ሻምበል እያደረጉ ያሉት ምንም የተበይነት ልምድ እንደሌለው ሰው መቁጠራቸው ሳያንስ በደጋፊ ስም መዝግበውን መበላታችንን የሚነግሩን በሰበር ዜና። እውነቴ ነው። ይኸውልህ ልትበላ ትችላል፣ ትበላል፣ ግድ ነው። ግን አበላሉን በቀጥታ ስርጭት በማብራሪያ ማስተላለፍና ተበይውን ኦዲት ሰርተ አምጣ ማለት ግን እውነቴ ነው። ኦዲት ስራማ የፕሮፌሽናል በይ ባህሪ አይደል? በቃ እሺ ይሄም ይሁን በሂደት ነው ብቁነት የሚመጣው ብለን ዝም እንዳንል ከመበላታችን የበለጠ የሚያናደው ተበልተዋል ተብለን እናቋቁማቸው በሚል ድገን ይበላል። ታዲያ ይሄ ስለሚያውቁን ነው ስለሚንቁ? ለዚህ ነው በደንብ መጠየቅ ያለበት። ዋናው ጥያቄ ምን መሰለ? እንተዋወቃለን ወይ? እንተዋወቃለን ወይ ብለህ ነው መጠየቅ ያለብህ። የእውነት እንተዋወቃለን? እርስ በርሳችን እንተዋወቃለን ወይ? ቶ እርስ በርሳችን ከራሳችን ጋር እንተዋወቃለን ወይ? ምን ታውቃለህ ነው? ማንን ታውቃለህ ነው? አሁን ዘመኑ የሚያስመርጥ ማወቅን ነው መተዋወቅን ነው የምትመርጠው ነው ጥያቄ። ለምን መሰለህ? ስትተዋወቅ እንዴት ትሆናለህ መሰለህ? እንደ ሻምበል መናቅ ውስጥ ሳትገባ ስታቅ ግለሰቦችን ምን ማድረግ እንዳለብህ ታውቃለህ። ምክንያቱም የሰው ባህሪ ልቡ ላይና ምግባሩ ላይ ነው ያለው። እንደ መንፈስና እንደ ማማልታይሽ ተወራል ማማልታይሽን መንፈስ ምር አረጋሽ ሲወጡ ይጠብቅና እስ ጫላ ሙይል ሌላ ቀን ሲወጥ እስ ጫላ ግፊል ምር አላቾ አንድ ቀን ሲብስባቸው ምን ቢሉ ጥሩ ነው መንፈስ እኔ ላንተ 60 ሳንቲሜን እንደንቁላል በጭላ ያዘው እንዴ ጉዳው ኮየ ሳንቲም አይደለም መንፈስሻ የሳንቲም ጠየቃረ ሳንቲም ሊሰጡት ቦርሳቸውን ይከፍቱ ይለ ምን ያህል እንዳላችሁ ያቃለ ከዛ በኋላ ያገሬው ሰው ምን ይላል አጉልፈ በኋላ ጉልበት ለመለካካት ነገ ምን ማማጡ መስለኝ እናቴ በቸርነቱ እኮ ነው እንጂ ያለ ነው እንደደረሰብን ነገር ቢሆን እንዴት መሰለህ ይሆንን ያለ ነው ቸርነቱ እንዴት እንደተጠበቀና ሳይ አንዱ ባል ሚስቱ ተቆጥተን ሁለተኛ ጠጅ ቤት የሚባል ድርሽ እንዳትል ተብሏል አምልጦ ላጥ ብሎ ጠጅ ቤት መምጣት ሁለት ብርሌ እንደላፈ ተደወለለት ከላኛው አካል ከሚስቱ ስልኩን ሳይው ደንግጦ ምን ያርግ ከጎን ያለው ሚስቴ ደወለች አፈሸታ ከጎን ያለውስ አው አንተ ብሎ ሶፍት አውጥቶ በዚህ ሸፍና አውራ በሰርነ ፈርነ ማለ እኔ ደስታስ መላሽ ታዲያ ነግራለሁ ያ ፍራሽ ብቻ አይደለም ምናድሰው ምንገርፈው እንደ ሻምበል ያሉ ሲዛነፉ ሲቀደዱ እንሰፋለ እንዴት እንደምንሰፋቸው ላሳይ ከድሩ ዳኛ ጋር የተደረገ ቃለ ምልልስ ወይም አጭር ኢንተርቪው እድሳት ክብሩነቶ ያመራር ስልቶን አድማጭ ተመልካች ስለሚያውቀው አስተዳደሮም ጋር ነውና ፀሐይ የሞቀው ከርሶን ጀምር ከተደነቀው ከተደበቀው በሚል መክፈቻ የድሩ ዳኛ ቃለ ምልልስ በጋዜጠኛው ያሸበረቀው በቅርቡም ነበር በቴክኒክ ስተት ሳይቆራረጥ እንደወረደ የተለቀቀው ኖ ከመልልሱ ክቡር ዳኛ በምን ተፈሩ ብለው ሲሏቸው በማዕረጌ እንዴት ተሾሙ በማደግደጌ ለምን ተፈሩ ማለቴ በምን ተፈሩ ያዋረዱ ያሳፈሩ ሁሉን አርክሰው ስለደፈሩ እንዴት ተጓዙ በስልጣን መንገድ እየረገጡ ለማንገዳገድ ባቋራጭ በኩል እልፉ መማገድ እንደምን ወጡ ወዲ ከፍታ ቤቱ ሲዘረፍ አብሮ በመዝረፍ ከዛ በነሶ ለባለቤቱ ሸጡ በማትረፍ በመጨረሻም ክቡር ዳኛ ቤት በኩል ነው የህሊናው የፍርድ አቅጣጫ እንደተባሉ መልሱ ጠፋቸው ሸሽቶ ማምለጫ ድሮም የግፍ ከተንበር መግቢያ ነው እንጂ መቻለው መውጫ ናም የድሩ ዳኛ ቃለ ምልልስ እንደወረደ የተላለፈው እንዲነበረ ግን ጸረ ሰላሞች የሚል ዝግጅት ህዝቡን እያየ ወዲያው ጀመረ ሻምበል እንዲህ ነው የተላለፈውና ሆነቱ የተለያየ ነው ነኝ ምን ለውና ሆነ ምትገኘ የተለያየ ሆነ በደንብ ነው ምናስተካክል ይሁን ስለማንተዋወቅ ነው ምናናቀው ስለሚያቁ ነው ምናናቀው ቻምበል እንደነት ካለ ምጥይቅ የሰጠው እኛ ምንም እንደማንል ገብቶት መስሎን አይደል ያውቃል ይንቃል ጉዳዩን መስለ እንደ ግለሰብ እንደ ህዝብ እንደ ሀገር እንተዋወቃለን ወይ ነው ታውል ተጫዋቹን ቱ ተጫዋቹን እንዳጠላው ተጫዋቹ ምንም አላረገ ጉዳይ ያለብ መቃወምም በለው መደገፍም በለው አ መጥላትም ካለብ የጨዋታ ስልቱን ለመሰለ ደጋፊም ስታዲየም ዳኛም ተጫዋችም ተጋጣሚም ውድድርም አወዳዳሪም ያለው ጨዋታ ስላለ ጨዋታውን ከተስተካከልከው ሁሉም ይስተካከላል ግን ከባዱ እዚህ ሰፈር የጨዋታው ስልት ምንድነው ጠሎ ማለፍ ስለዚህ ተወድቃለህ እንደ ግለሰብ እንደ ህዝብ መሬት ትገኛለህ ይሁን ሰው ለነጻነቱ ይዋጋል ይታገላል እንጂ እንዴ ከነጻነቱ ጋር ይዋጋል? አክብሩኝ የሚል ሰው መከበር ፈልጋለሁ የሚል ሰው እንዴት ሌላውን ያዋርዳል? እንዴት ሌላውን ይንቃል? እዚህ ሰፈር ሁሉም ውስጥ በጊዜ የሚወለድ አሽከርነት አለ። ለዛ ነው ልክ አሽከርነቱ ሲወለድ ከነጻነቱ ጋር ትግል ይመርጥና አሽከርነቱን ባሸናፊነት ስሜት መርጦ ያገዝፈዋል። እኔ ምን ትለዋለህ መሰለ? ግጥም ትዋሳለህ ካዝማሪው ባንቻው ምን ትላለህ መሰለ? ኮፍያ ሁሉ በጊዜ እጀታ ብለጨለጨ፣ ዘውድ ነኝ ብሎ ከአክሊል ጋር ራሱን አጨ። አቁ ግን በቆቡ ስፋት አናት ቢደኮንም ራስ ምታት እንጂ ራስ አይኮንም ትለዋለህ። እንደነሱ ቢሆንማ እንዴት እንደሚልቁና እንደሚያውቁ እንዴት እንዲያረጉን ታቃለ? የባንክ የሚያስከፍቱ ቡክ አወቀች ወጣቶች ምስኪን ወጣቶች ክፈቱ ይላሉ መንገለ አ አወቃቹ እነሱ ታሪክ ልንገር አንዴ እንደነሱ እንዲያረጉን እኮ ነው ይፈልጉ። ወጣቶቹ ከመስሪያ ቤታቸው ከባንኩ እቅር ተሰጣቸው በሳምንት ውስጥ የዚህን ያህል ሰው ደብተር እንዲያውጣ ወጡ መንገድ ላይ እናት ቢያዩ ቢያዩ ምንም የለም። ህዝቡ እንኳን የባንክ ቡክ ከፍቶ ገንዘቡ የሚያስቀምጥበት ቀርቶ ከፍቶት የሚቀመጥበት ቦታ አጥቷል። ምን ያርጉ እናቴ ቢያዩ ቢያዩ ግራ ሲገባቸውና የቅዱ መዳረሻ ቀን ሲደርስ አቅራቢያ ያለ መቃብር ቦታ ሄዱና ለሟች ሁለት አካውንት ወራት አንዳንድ ተቋባትና መስሪያ ቤቶች እኮ የተሻለ የመቃብር ላይ ጽሑፍ እኮ ሙሉ መረጃ ይሰጣል። የነሳር ለሚገርመው ባንኩስ በሳምንቱ መጨረሻ ክንውኑ ሲያቀርባሉ 300 ጥፍ ግባችን ላይ ደርሰን እንዲህ ሊያደርጉን እኮ ነው የሚያስቡት። አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ነግራል። ከራስ ጋር ተዋወቅ። ምን ማወቅ እንዴት ማወቅ እንዳለብህ ወቅ የግለሰብ አቅምህን ስታቀው እንደ ህዝብ ጠንካራ ትሆናል። ይሁን ሁለት ነኝ ብለህ ተደምረህ ተሰልተህ ከድምርህ ተደማሪው ካነሰ ችግር አለ ማለት ሌላውን ቶ የድምር ውጤት መጀመሪያ ከነበረ ስሌት ጋር ተካፍሎ ራሱን መምጣት ካልቻለ እመነኝ በዜሮ ተባስተሃል። እኔ መልከም እንደሚሆን ታቃል። ብዙ ሆነ ሚናቢስ መሆን አልፍ ሆነ ከአንድ ማነስ። ለምን ታውቃን ተልቃል። ስለዚህ ካዝማሪው ባንጃው ግጥም ላይ ጠጃችንን ከፍ አርገን ግጥሙን እንለዋለና መብረር ስንችል ክንፍ የሰበርን ላባ ገንጥለን ቀንድ ለማውጣት ጭንቅላት ጥለን እንኩ ስንባል የነጻነት ወግ ትልቁን ክብር በገድሉ ድምጽ የምንደነብር በባርነት ስም እየተጠራን አቤት እያልን የምንፎክር ጌቶች ተብለን አሽከር ለመባል ገጥመን ፉክክር ትግል ያቃተን ትግል የናቀን ያልገባን ትግሉ በምን ተከሻ ተለካካ ነው ከባለ ድሉ ትለዋል።
አድማጮቻችን አሁን አጥር ያለች ማስተዋቂያ አለችን ከኢትዮጵያ ኤምባሲ የኢትዮጵያ ኤምባሲ ከቢሪየሪያልስ ጋታን 39 ወደ ብሩቬገን 5 ስቶክሱንድ የተዘዋወረ መሆኑን ያሳውቃል። እንግዲህ አድማጮቻችን ከጥቂት ደቂቃዎች በኋላ ዜናዎችን እናሰማቸዋለን። እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ ይሁንላችሁ እያልን የፋሲካን በዓል በሰላም በጤና በደስታ እንድታሳልፉና ለመጪው የፋሲካ በዓል በሰላም በደስታ እንዲያደርሳችሁ እንላለን። በዚህ አጋጣሚ በሚቀጥለው አርብ ሙስሊም እህቶቻችንና ወንድሞቻችን አባቶቻችን እናቶቻችን በጠቅላላው ወገኖቻችን የጾም ፍቺ የሚከበርበት ዕለት ነው። በቅድሚያ ከወዲሁ እንኳን ለጾም ፍቺው በሰላም በጤና ከሙሉ ቤተሰቦቻችሁ ጋር አደረሳችሁ እንላለን። ኢድ ሙባረክ እንላችኋለን ቀደም ብለን ምክንያቱም እናስተላልፈው እሁድ ስለሆነ አጋጣሚው የ ወዳጅ ዘመዶቻችን የጾም ፍቺ እንዲያመልጠን ስለማንፈልግ ከወዲሁ ኢድ ሙባረክ ውድ ወገኖቻችን የእስልምና እምነት ተከታይ ውድ ወገኖቻችን በሙሉ በዚህ አጋጣሚ መልካም ኢድ ሙባረክ ኢድ ሙባረክ
ሴትን ሳይፋሲካ ባል በሰላም አደረሳችሁ። ከረፋዱ 11 ሰዓት ሆኗል። ከዚህ ከኢትዮጵያ ድምጽ ሬዲዮ ሳምንቱ አጠር ያለው አበይት ዜናዎች ቀጥለው ይሰማሉ። በልዩ ኃይል ትጥቅ ይፍታሰበ በመላ አማራ ክልል ላይ መጠነ ሰፊ ወታደራዊ እርምጃ መውሰድ የጀመረውን የአብይ አገዛዝ በተቻለ ሲከላከለው ሳምንቱን ማሳለፉ ተዘግቧል። በዚህም በተለይ በጎጃም ራዊ ተብሎ ተጠራው አካባቢ መከላከያ ሰራዊቱ መንገድ ተዘጋብኝ በሚል በአካባቢው በነበሩ ወጣቶችና ህፃናት ላይ በከፈተው የከባድ መሳሪያ ተኩስ በርካቶች መገደላቸው ሲገለጽ በአካባቢው የሚኖሩ ታጣቂዎች ገበሬዎች ወጣቶቹን ለመከላከል በወሰዱት እርምጃ መከላከያው ለጊዜው እንዲያፈገፍግ እንዳስቻሉ ተዘግቧል። በተያያዘ መከላከያ ሰራዊቱ በሸዋ ጣይና ደብረ ብርሃን ዙሪያ የተዘጉ መንገዶችን ጥሶ በመግባትና ከባድ መሳሪያዎችን ወደ ህዝብ በመተኮስ ከፍተኛ ጉዳት ያደረሰ ሲሆን የአካባቢው የፋኖና የልዩ ኃይል አባላት ለረጅም ሰዓት የመከላከል ውጊያ ማድረጋቸውም ተዘግቧል። በሌላ ዜና መከላከያ ሰራዊት በራያ ቆቦ አካባቢ ሰፍሮ በሚገኘው የምስራቅ አማራ ፋኖ ላይ መጠነ ሰፊ ጥቃት በመክፈት ጉዳት ቢያደርስም የፋኖ ኃይሎች ከህብረተሰቡ ጋር በመሆን በወሰዱት የተቀናጀ መልሶ ማጥቃት ሰራዊቱ እንዲያፈገፍግ ማድረጋቸው ተዘግቧል። ከዛ በኋላም በተለይ ሽምግልና በሚል መከላከያ ከፋኖ አመራሮቹ ጋር ለረጅም ሰዓታት የተወያየ ቢሆንም በመጨረሻ መከላከያዎቹ አግባብተው ትጥቅ ለማስፈታት ያደረጉ ጥረት ሳይሳካ መቅረቱ ተዘግቧል። ይህ እንዲህ እንዳለ ትጥቅ በፈቱ የአማራ ልዩ ኃይል አባላት ላይ ዘግናኝ ጭፍጨፋ መፈጸሙ ተዘግቧል። ከደሴ ወደ ሸዋሮቢት በሁለት መኪና ተጭነው ይጓዙ በነበሩ ትጥቅ የፈቱ የልዩ ኃይል አባላት ላይ ጥቃት የከፈተው የኦሮሚያ ክልል ታጣቂ ከኦነግ ሸኔ ጋር በመቀናጀት መሆኑን መረጃ ምንጮች ዘግበዋል። ጥቃቱ የተከፈተባቸው ገርቢና ባልጭ በተባለ የኦሮሞ ብሔረሰብ አስተዳደር ዞን ውስጥ መሆኑም ሲረጋገጥ፣ ለመረጃ ምንጮች ከሆነ ቁጥሩ ከፍተኛ የሆነ የአማራ ልዩ ኃይል የህይወት መስዋዕትነት መክፈላቸውን ለማወቅ ተችሏል። በተያዘ ዜና በወልቃይትና በራያ ለማጣና ኮረም በኩል ህወሓት ወረራ ለመፈጸም የተዘጋጀ ሲሆን በመተማ ዮሐንስ ሰፈር አራት የልማት ቦታ ደግሞ የሱዳን ጦር ዘልጎ መግባት መጀመሩን ምንጮች ጠቅሰዋል። በሌላ ዜና በምዕራብ ወለጋ በሆሮ ጉድሩ ወለጋ ቱሉ ጋና ባሳለፍነው ሳምንት በአማራ ተወላጆች ላይ በተከፈተ ከፍተኛ ጥቃት በከባድ መሳሪያ የተቀናጀ ጥቃት ቢያንስ ከ32 በላይ ሰዎች መገደላቸውን መገናኛ ብዙሃን ዘግበዋል። ጽንፈኛውን የአማራ ፋኖ ሙሉ በሙሉ እናጠፋዋለን ብለው መናገራቸው የጀነራል ብርሃኑ ጁላ መናገራቸው ተዘገበ። ብርሃኑ ጁላ ሰሞኑን ከጸጥታ ተቋማት ኃላፊዎች ጋር በነበረው ስብሰባ ከዛሬ ጀምሮ የክልል ልዩ ኃይልና አደረጃጀት መዋቅር የለም በይፋ ፈርሷል ማለታቸው ተዘግቧል። ከእንግዲህ በአማራ ልዩ ኃይል ስያሜ ተልእኮና ግዳጅ የሚቀበል ኃይል የለም፣ ትጥቅ የፈቱ ልዩ ኃይሎች ወደ ስልጠና እያጓጓዝን ነው ሲሉ ተናግረዋል። ፋኖና የአማራ ልዩ ኃይልን ለመከፋፈልም ፋኖ ልዩ ኃይሉን እያጠቃ መሳሪያ ለመንጠቅ ሞክሯል የሚል አደገኛ ሐሰተኛ መረጃ መንዛታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ጥያቄ ሲነሳበት የነበረው የጠቅላይ ሚኒስትር አብይ አህመድ ዶክትሬት ዲግሪን ሊያሰርዝ የሚችል በቂ የጥናት ስርቆት ማስረጃ ማግኘቱን የዓለም ሰላም ፋውንዴሽን ማስታወቁ ተዘገበ። ጠቅላይ ሚኒስትሩ እንደ አውሮፓውያን አቆጣጠር በ2017 የዶክትሬት ዲግሪያቸውን በአዲስ አበባ ዩኒቨርሲቲ ሰላምና የደህንነት ተቋም IPSS ከተቀበሉበት ጊዜ አንስቶ በዶክትሬት ዲግሪያቸው ላይ የህጋዊነት ጥያቄዎች ሲነሱ እንደነበር ተቋሙ አስታውሷል። ፋውንዴሽኑ ከዚህ በፊት ጥያቄ ሲነሳበት የነበረውን የጠቅላይ ሚኒስትሩ የዶክትሬት ዲግሪ ላይ ሰፊ ማጣራት በማድረግ ያገኘው ማስረጃ አዲስ አበባ ዩኒቨርሲቲ የጠቅላይ ሚኒስትሩን ጥናት እንደገና ሊመረምር የሚችልበትን በቂ ማስረጃ ማግኘቱን ጠቁሟል። ተቋሙ የዶክትሬት ዲግሪውን ለማገድ ወይም ለመሻር በቂ ነው ያለውን ማስረጃ ሲያቀርብ በሌሎች ጥናቶች ላይ የተጠቀሱ ጽሑፎች በቀጥታና በጥቂት ማሻሻያ በጠቅላይ ሚኒስትሩ ጥናት ላይ ተደጋግመው መገኘታቸውን በማስረጃ አስደግፎ አብራርቷል። የጠቅላይ ሚኒስትሩ የዶክትሬት መመረቂያ ጽሑፍ ላይ የሌብነት ምልክቶች እንዳሉ ባደረገው ማጣራት መታዘቡ ፋውንዴሽኑ ይፋ ባደረገበት ጽሑፍ ላይ አዲስ አበባ ዩኒቨርሲቲ ጉዳዩ እንደገና ሊመለከት የሚችልበት ሁኔታን ጠቁሟል። በዚህም ዩኒቨርሲቲው ፕላጂያሪዝምን ወይም የሰው ጥናት ስርቆትን በሚከለክለው አሰራር እንደ ሌሎች ዩኒቨርሲቲዎች የዶክትሬት ዲግሪያቸውን መሰረዝ እንደሚችል ተጠቁሟል። በሁለተኛ ደረጃ እንደ አማራጭ የተጠቆመው ጥናቱ እንደገና ተሻሽሎ ድጋሚ እንዲሰራ በማድረግ እስከዚያው የዶክትሬት ዲግሪውን ማገድ ነው ተብሏል። የመመረቂያ ጥናቱ ሶሻል ካፒታል ኤንድ ኢትስ ሮል ኢን ትራዲሽናል ኮንፍሊክት ሪዞሉሽን ዘ ኬዝ ኦፍ ኢንተር ሪሊጂየስ ኮንፍሊክት ኢን ጅማ ዞን ኦፍ ዘ ኦሮሚያ ሪጅናል ስቴት ኢን ኢትዮጵያ በሚል ርዕስ የተሰራ ሲሆን የጥናቱ ትኩረት በማህበራዊ ካፒታል በባህላዊ ግጭት አፈታት ውስጥ ያለው ሚና ላይ ትኩረት ያደረገ ነው ተብሏል። ፕላጂያሪዝም የሰውን ጽሁፍ ወይም ስራ መስረቅ ወይም የራስ አስመስሎ ማቅረብ የሚል ተቀራራቢ ትርጉም የሚሰጠው ሲሆን የጠቅላይ ሚኒስትሩ ጥናትም ይህ አይነት ችግር እንደታየበት ነው ፋውንዴሽኑ ይፋ ያደረገው። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ያለምንም የህግ አግባብ የታሰሩ ጋዜጠኞች በአስቸኳይ እንዲፈቱ ባወጣው መግለጫ አስታውቋል። የመንግስት ጸጥታ አካላት ጋዜጠኞች ስራቸውን በነጻነት እንዳይሰሩ እያሸማቀቋቸውና እንግልት እያደረሱባቸው መሆኑን ማህበሩ ገልጧል። ማህበሩ የስራ አስፈጻሚ አባሉና የአራት ኪሎ ሚዲያ ቲዩብ ጣቢያ ባለቤትና አዘጋጅ ጋዜጠኛ ዳዊት በጋሻውን ጨምሮ ስድስት ጋዜጠኞች በአሁኑ ሰዓት በፖሊስ ቁጥጥር ስር እንደሚገኙ በመግለጫው አውስቷል። የኢትዮ ሰላም ዩቲዩብ ጣቢያ መስራች ጋዜጠኛና የፖለቲካ ተንታኝ ቴዎድሮስ አስፋው ትናንት በድጋሚ በመንግስት ጸጥታ ኃይሎች በቁጥጥር ስር መዋሉን አዲስ ስታንዳርድ ዘግቧል። ጸጥታ ኃይሎች የቴዎድሮስን ፓስፖርትና የሞባይል ስልክ መውሰዳቸውን ቤተሰቦቹ መናገራቸውን የጠቀሰው ዘገባው ቴዎድሮስ የተወሰደው ወደ ፌዴራል ፖሊስ ወንጀል ምርመራ ቢሮ መሆኑን አመልክቷል። ጸጥታ ኃይሎች ቴዎድሮስን በቁጥጥር ስር ባዋሉበት ወቅት ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረሃል በማለት እንደነገሩ ዘገባው ጨምሮ ገልጿል። ቴዎድሮስ በተመሳሳይ ወንጀል ተጠርጥሮ ለቀናት ከታሰረ በኋላ ባለፈው የካቲት አጋማሽ በ30,000 ብር ዋስትና መፈታቱ ይታወሳል። የኢትዮጵያ መንግስት ከዓለም አቀፉ ገንዘብ ድርጅት ቢያንስ $2 ቢሊዮን ለመበደር ከድርጅቱ ጋር ንግግር ላይ እንደሆነ ከምንጮች ሰምቻለሁ ሲል ሮይተር ዘግቧል። ኢትዮጵያ በድርጅቱ ውስጥ ካላት ድርሻ ቢያንስ 500% ያሉን ለመበደር መጠየቋን የጠቀሰው ዘገባው ድርጅቱም የሀገሪቱን የብድር የመበደር አቅም ገና እያጠናና ከመንግስት ልዑካን ቡድን ጋር ዋሽንግተን ውስጥ ድርድር ላይ መሆኑን አመልክቷል። ድርጅቱ በደረሰበት ግምገማ ኢትዮጵያ እስከ ቀጣዮቹ 4 ዓመታት በአማካኝ $6 ቢሊዮን ክፍተት ይገጥማታል የሚል ስጋት መኖሩን ዜና ምንጩ አብሮ ጠቅሷል። በመጨረሻም ህወሓት ለኮረምና ለማጣ አመራር በመመደብ ላይ ነው ተብሏል። በኮረም የነበሩ የአማራ ልዩ ኃይሎች ጠቅለው መውጣታቸውን እንዲሁም የፋኖን መበተን ተከትሎ ህወሓት ለኮረምና ለማጣ አመራር በመመደብ ላይ ነው ሲሉ በስፍራው ያሉ ነዋሪዎች በተለይ ለአዲስ ማለዳ ገልጸዋል። በዚህም ህብረተሰቡ ተረብሸዋል ያሉት ነዋሪዎች መከላከያ ሰራዊት እኛ ያለን ተረጋጉ እያለ ቢሆንም መንግስት እያደረገ ያለውና በህወሓት በኩል የተወራ ያለው የተናበበ ስለሆነ ህዝቡ ማመን አልቻለም ብለዋል። ህወሓት የአማራ ልዩ ኃይል ከኮረምና ለማጣ ከወጣና ፋኖ ከተበተነ መከላከያ ቦታውን ተረክቦ ቆይቶ ለትግራይ ክልል ይመልሳል ሲል ነው የከረሙ ያሉት ነዋሪዎች የፌዴራል መንግስቱ ይህን እያስፈጸመ እንዳለ ነው የምናምነው በማለት ያላቸውን ከፍተኛ ስጋት ፈጽመዋል። የሳምንቱ አበይ ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን ባለፈው ሳምንት ፕሮግራማችን ላይ ከፕሮፌሰር ግርማ ብርሃኑ ጋራ ታዋቂ በሆነው መጽሐፋቸው ፍኖተ አማራ ላይ የመጀመሪያውን ዙር ውይይት ጀምረን ነበር። ይህንን ውይይታችን በተመለከተ ብዙ አድማጮች ለምን በዩቲዩብ አውጣችሁ አታሰራጩልንም ያሉ ስለሆነ ሌላው ቢቀር የዛሬውን ሁለተኛውና የሚቀጥሉትን በዩቲዩብ ከሰኞ ጀምረን እናስራጭ መሆንን በዚህ አጋጣሚ እንገልጽላችኋለን። ተናስተልኝ ፕሮፌሰር
እንኳንም ለብራነስ ተሳይ ያደረሰን ሁላችሁም
እንኳን አብሮ አደረሰን ጌታዬ። እንዴት ነው ትንሳኤውን እንዴት ነው ያከበርከው?
ገና ነው እንግዲህ እንዴ ለሊት የተለያየ ስብሰባ ላይ ነበርኩኝ የሀገር ጉዳይ ላይ እና ማክበር የሚለው ነገር ያው ይኖራል ባህል ነው ግን ልቤ ከመቼውም ጊዜ ደግሞ የታመመበት ጊዜ ነው በኢትዮጵያ ጉዳይ ላይ በአማራ ህዝብ ላይ የሚደርሰው ግፍ የሚበርድ ስላልሆነ
በነገራችን ላይ ፕሮፌሰር የሆነ ቪዲዮ አይተሃል አንዱን ወጣት ልጅ ገለው በሬሳው ላይ በግሩ እየረገጠ ሬሳው ልቡ ላይ ሲቆምና ድንጋይ ወርውሮ በትልቅ ድንጋይ ወርውሮ የሞተው ሬሳ ላይ ሲጥለው ካጠገቡ ያለች በኦሮምኛም ትናገር ሞቷል እኮ ስትል ካሜራ የሚያነሳው ደግሞ አይዞህ ፊትህን አላሳየውም ሲለው ምንም ችግር የለም ፊቴንም ብታሳየው አልፈራም ይላል የሚያሳዝን የሚያስጨንቅ የሰው ልጅ አውሬ የሆነበት አይተዋል እሱ
አቸዋለሁ ብዙ ነገር ነው ምል ከዚህ ከሰባዊ እነቱ ባሻገር ይሄ ሬሳ ላይ እንደነግፍ
በግር መቆም ሬሳ ላይ በግር መቆም
አ እሱ ኢሰባዊነቱ ኢሞራልን በለው የተፈለገ አይነት ዴሞኒክ የሆነ እሱም ብቻ አይደለም እኔ ያየሁት እኔ በጣም የገረመኝ እዛ ላይ ተጠያቂ እኮ አይደለንም ጊዜው ኦሮሞ ነው ያለው ነው ያችን ነው ማስመር ያለብህ
ገባኝ
በጣም ትልቁ ነገር ሰውማ በየቀኑ እየሞተ ነው ስለማናይ እኮ ነው እንደዚህ አይነቱ ግድያ እኔ ማአት ልነግር እችላለሁ ይሄ አይደለም ግን ያ ጎረምሳ ትንሽ ትላንትና የተወለደልኝ ጊዜው የኛ ነው ጊዜው የኦሮሞ ነው ማባቱ ነው የሚጠይቀን ያለው የተተረጎመው ነው ይሄ ነው እንግዲህ አደገኛው ሲስተሚክ የሆነ ነገር እና በየፈሩት መዋቅር ነው ይሄ ነው እየገደለን ያለው ገና ይገድለናል
ፕሮፌሰር ከሁሉ በላይ የሚገርመኝ ምን እንደሆነ ታውቃለህ እንደዚህ አይነቱን ነገር አውጥተህ ስትናገር እንደው እነዚህ ሰዎች መቼ ነው የሚያቆሙት እንደ አይነቱን ነገር ይያሉ ደሞ የሚያስቀብጡአሉ እንዴስ ምን አለ ይሄን ነገር ብትተውት የሚሏሉ አትናገሩ እሺ ምን ብለዋል ማንዴላ እና እንትናም ተናግረውታል ነው የሚባለው ኢንድራ ጋንዲ ጋንዲም ተና ኢንድራ ሳይሆን ጋንዲም ተናግረውታል ነው የሚባለው እንግዲህ እነተኛው የትኛው እንደሆነ አላቅም ብቻ ምን ይላል የኛን ሰቀቆን ስቃይና ሞት ያራዘመብን የገዳዮቻችን ግድያ ብቻ ሳይሆን ይሄንን እያዩ ዝም ይያሉ እንዳላዩ የሚያልፉት ወዳጆቻችንና ዝም ብለው የሚያልፉት ሰዎች ናቸው የኛን ሞትና ስቃይ ያራዘሙት ብለዋል እና ብዙ ሰው የሚያናድደኝ ለምንድን ነው ይሄን በዛሬው ለት የምታወሩት እንዲህ አይነት ነገር እሱ እንደዛ ቢገደልና የሱ ዘመድ የሱ ልጅ የሱ እናት የሱ አባት የሱ ወንድም የሱ እህት እንደዛ በአደባባይ በጠራራ ፀሐይ ተገላ ሬሳው ላይ ሰው ቆሞ ከሞተ በኋላ ድንጋይ ሲወረውርበት መሳሪያ ታጥቆ ሬሳው ላይ በግሩ ሲረግጠው ይሄንን ዝም ካልክ ምንድነው ያንተ ሰው መሆን ሂውመኑ እኔ እሱ ላይ ነው ግራ የሚገባኝ ገዳዮቹስ አንደኛውን አውሬ ሆነዋል ይሄ በሰው ሰው ነኝ የሚለው በሰው እንትን የሚራመደው የነሱ እንትን ነው የሚያሳዝነኝ ለማንኛውም የዛሬው ፕሮግራማችን ይሄ ትልቅ በጣም በጣም ህሊና የሚነካና የሚሰቀጥ ስለሆነ ነው ያነሳ ነው ፕሮፌሰር ባለፈው ሳምንት በመጠኑም ቢሆን ስለባህል ስንወያይ ቋንቋ አንዱ የባህል መገለጫ መሆኑን ገልጸን ቋንቋን በማዳከምና ብሎም በማጥፋት አንድ ባህል ለማጥፋት የሚደረግ ሙከራ ነው ብለው ነበር። እስቲ አማርኛ ቋንቋን በተመለከተ የአዲስ አበባ ከንቲባ የወሰደውን እርምጃ አብረን እናዳምጥና አንተም አስተያየትን ስጥበት ባለፈው ሳምንት ከተናገርከው የሚመሳሰል ስለሆነ አብረና አዳምጡ።
ሰላም ተናስተልን የተወደዳችሁ ተመልካቾቻችን ከሰዓት አዲስ አበባ ነው ስቱዲዮ የሰዓቱን ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር ምስልያሽም አብራችሁ ቆይታ አደርጋለሁ። እስከ ዜናዎቹ ፍጻሜ አብራችሁን ቆዩ። ከኦሮሚያ ክልል ቀለም ወለጋ ዞን የተመለመሉ የአማርኛ አስተማሪዎች አዲስ አበባ መግባታቸው ተሰማ። የኦሮሚያ ክልል አማርኛ ማስተማር የሚፈልጉ ዝውውር እንዲሞሉ ማስተዋቂያ ካወጣ በኋላ 180 አማርኛ መናገር የሚሞክሩ መምህራን ሰሞኑን አዲስ አበባ ገብተው መመደባቸውን 180 አማርኛ መናገር የሚሞክሩ መምህራን ሰሞኑን አዲስ አበባ ገብተው መመደባቸው
አማርኛም ይሞክሩ ከቀለም ወለጋ የአዲስ አበባን ህዝብ አማርኛ ሊያስተምር ያውም አማርኛ የሚሞክሩ ናቸው እንጂ አማርኛ የሚናገሩ አይደለም። ከጎጃም የበላይ አማርኛ ተናጋሪ፣ ከጎንደር የበላይ አማርኛ ተናጋሪ፣ ከወሎ የበላይ፣ ከሸዋ በላይ አማርኛ ተናጋሪ። እንዲህ አሁንስ ወሮሞ አበዛችሁ ጊዜ ያገኘን ብላችሁ ጭራሽ አማርኛችንን አማርኛ በሚሞክሩ መምህሮች ልታስተምሩን የማግፍ ነው።
ፕሮፌሰር ባለፈው ሳምንት ኮሜንት አድርገህ ነበረ ማለው ጽሑፍ ላይም አለ ቋንቋን ማጥፋት በማያውቁ ሰዎች ጽሑፍ እንዲጻፍ ማድረግ መተርጎም ማስተማር ወዘተ ያንድን ህብረተሰብ ታሪክ ባህልና ማንነት ማጥፋት ነው ብለህ ነበር። ምን ትላለህ ይሄን ስትሰማ? አማርኛ መናገር የሚሞክሩ 180 አስተማሪዎች ከወለጋ ቀለም አምጥተው አዲስ አበባ ሊያስተምሩ ነው እንዲያስተምሩ ሊያደርጓቸው ነው። ምን ትላለህ?
በጣም ምን የፖለቲካው ምን ልበለው ይቅርታ አድርግልኝና ለቋንቋ ሌላ ስለማላገኝ መግማማት ወደ ድራማ እየተለወጠብኝ ነው። አንዳንዴ ልሳቆ ይላልቅስ ምክንያቱም 21ኛው ክፍለ ዘመን ላይ ነን ያለነውና እንዴት እንደኔ እንደኔ የኦሮሞን ህዝብ ይልቀለሉበት ነው ማለት እንግዲህ ምንድነው አንድ የሆነ ሰው እየጻፈው አለ ብዙ አልሄደበትም እንትና ይባላል ኢተፋቀ ጀናው በጣም ግሩም ጽፏል። የኦሮሞን ህዝብ ታሪክ አልባ በማድረግ ታሪክ አይሰራም ነው ምል ከራሳቸው ወጥቶ ስለ ቋንቋ ትዝ ስላለኝ ነው ብዙ ነጥቦችን አንስቷል ሰውየው ትዝ ከሚለኝ ቋንቋችን ተጨቁናል የሚል የኦሮሞ ህዝብ ትግል እንዳልነበር ሁሉ የኦሮሞን ቋንቋ በሌሎች ላይ በግዴታ መጫን እውነተኛ የኦሮሞ ህዝብ ጥያቄ ነው። እንዲህ አይነት ነገሮች አንዳንድ ኦሮሞ ምሁራን የሚያነሱት ነገር አለ ምል እንዳለ ሁሉ ኦሮሞ አይደለም የሚገዛው ጸጥታው ይህንን ባይ የሚያደርገው ግን ብዙ አሉ ድምጻቸውን ከፍ አድርገው ያሰሙም እንጂ ያፈሩ አሉ በኦሮምነታቸው። በእውነት ለመናገር እኔም ፕራይቬት ኮንታክት ስለማደርገን ማፈር ብቻ አይደለም ወጥቶ መጻፍ ያስፈልጋል። እንደዚህ ማነው ስሙም የሚባለው ሰውዬ ማነው ይተፋቀ ገላ ነው እንዲህ መውጣት አለ። ግን ይሄ እንዳው ምንድን ነው ነው ነገር አይደለም ከኮምፕሌክስ ምክንያቱም አድማጭው አሁን ላይ በጣም ባወሳሰበ በበዓል ምናልባት ላይመቸው ይችላል እና ይሄ ሳይኮሎጂካል የሆነ ነገር ነው። ይሄ ጥላቻን ግደብ ያለ መኖር ነው። ይሄ ብዙ አመት ከ30 ከ40 አመት ጀምሮ ሲነገራቸው ነው። ይሄ አማራን መጥላት ነው። አማራን መጥላት ከቋንቋ ትጀምራለህ፣ ከባህሉ ትጀምራለህ፣ ከታሪኩ ትጀምራለህ። ይሄ ያለፈው ጊዜ ተናግሬ ያለው ሂስቶሪ ሳይድ የሚሉታል፣ ሊንግዊ ሳይድ የሚባላል፣ ኤትኖ ሳይድ የሚባል ነገር አለ። ሂስቶሪ ሳይድ ያው ታሪክን የአማራን ታሪክ ማጥፋት ነው። የአማራን እና የኢትዮጵያን ታሪክ ያው ኢትዮጵያን ታሪክ ማጥፋት ማለት እንግዲህ ምንድን ነው? አንዱ ራሱ ምን ዋነኛው አሁን ቅድም ጀምራ የተንጋዘ ነው ኤትኖሳይድ ነው። ኤትኒሲቲ ምንድን ነው? ጄኖሳይድ እየተፈጸመበት ነው ህዝቡ። ያው ከዛ ደግሞ የአማራን ህዝብ የኢትዮጵያን ህዝብ ገለው ስለማጨርሱት አትሊስት እንግዲህ ምንድን ነው ማሳነስ ነው ባህሩ ታሪኩን። አሁን ንግስት ሳባ አንድ የሆነ ምሁር የተባለ ነው እንግዲህ የእንትን ሚኒስቴሩ ሰምተው እንደሆነ የባህል ሚኒስቴሩን
ሰምቼዋለሁ።
እሱ እንግዲህ ንግስት ሳባ ተረት ናት ኢትዮጵያ አይደለችም የመን ናት ነው ያለው ወይ ግብጽ ናት ነው ያለው። እና ያ ማለት የመን ናት ያ እንግዲህ የሚያሳየው ሂስቶሪ ሳይድ የሚሉት እኮ እኔ እኮ እዚህ ራሴን እኮ አልቀባውም እኮ ሂስቶሪ ሳይድ ዳታ አለኝ እኮ አንድ መጽሐፍ ይወጣዋል እኮ የኢትዮጵያን ታሪክ ለማሳነስ ለማጥፋት እንዳልተፈጠረ ለማድረግ የሚሄዱበት መንገድ ነው። ሁለተኛው ምንድን ነው ኤትኖ ሳይድ መጀመሪያ ላይ ተመ ሶስተኛው ምንድን ነው ሊንግዊ ሳይድ ነው ሊንግዊስቲክ ነው ሊንግዊስቲክ ጄኖሳይድ ነው። ይሄ ግን የሚገርም ነገር ግን አንዱ ትልቆች ነው ከኮምፕሌክስ የተነሳ ነው የበታችነት ነው። አማርኛን የሚያክል ይሉሃል እኮ እነ ዶክተር አበራ አልመጽሐፍ አይተኸው እንደሆነ የቋንቋ ምሁር ናቸው እሳቸው ያወጡት ከደርግ ጊዜ ጀምሮ የሚታወቁ ናቸው። የኮምፒውተር ፕሮግራሙ የጻፉ ናቸው። እንዴት አይነት ያደገ ቋንቋ እንደሆነ ከዚህኛው ከላቲኑ የበለጠ ኮግኒቲቭ አምፕሊፊኬሽን ይባላል። በእውነት አማርኛን መማር ወይም ኢትዮጵክ ነበረው እ አንዳንድ ሰዎች የማይመቻቸው ከሆነ ኢትዮጵክ ስክሪፕቱ የኢትዮጵክ ፊደላት ለአይምሮ እንኳን ለአይምሮ እድገት ይህ እነዚህ ዝርያው ሰፊ ስለሆነ እኔ እንግዲህ ፔዳጎጂ ላይ ነው አይደለም ሰራው ፔዳጎጂ አማርኛ ካስተማርከው ብዙ ነገሮች ችግርን የመፍታት ምንድን ነው የሚባለው ፈሩት ሴት ፕሪሪኩዊዞቶቹ ቅድመ ሁኔታዎችን ያሟላልሃል እና ይኸውልህ አሁን እኛ ጥናት አድርገን ዲሰምበር 2 ላይ በቋንቋ ተወያይተን ነበረ ስምንት ሰው ነው ያቀረበው ስምንቱ ፕሮፌሰሮች ምንም የጸረ ኦሮሞ ጸረ ትግሬ ምናምን የሚባል ነገር ፒውርሊ ስለ ቋንቋ ስናወራ እጅግ የሚያሳዝነው ራሱ ዶክተር ብርሃኑ ነጋም ተናግሮታል 51 ምንድናቸው ኤትኒክ ግሩፕስ ብሔረሰብ የትምህርት አፈጻጸማቸው ወድቋል አማርኛን መጠቀም ከቀነሱ ወዲህ እና እጅግ የሚያሳዝን ነው ይሄ እንግዲህ ብርሃኑ ነጋ የተናገረው ነው ትምህርት በኢትዮጵያ ውስጥ በተለይ በደቡብ ኢትዮጵያ በምዕራብ ኢትዮጵያ በምስራቅ ኢትዮጵያ ዜሮ ነው በየትኛውም ቋንቋ ኢትዮጵያውያኖች መግባባት አልቻሉም አማርኛ ባይችሉም የገዛ ቋንቋቸውን እንኳን በስርዓቱ አላዳበሩትም እንግዲህ ኦኬ ምናልባት ከጥያቄዎች ሄጀበታለሁ ምንድነው ድነግር የፈለኩት ያው በጣም የሚቀናበት ቋንቋ ነው አማርኛ አንተ ከጠላህ ያው አማራ በድሎናል ካሉ ሴትለር ነው ብለው ከገመት ሰፋሪ ካሉ ሁሉን ነገር ነው መጣላው እኮ ይሄ ነገር የሚጠላ ነገር አይደለም የአፍሪካ ቋንቋ ይሁን እየተባለ አድቮኬሲ ግሩፖች ተቋቁመዋል እነዚህ ግን እንትን ለማለት እኮ ነው ለማሸማቀቅ ነው አማርኛ ተናጋሪውን ግን የሚያሳዝነው የሚተኩበት ቋንቋ ያላቸው አሁን ኦሮሚኛ የተነው እንደሆነ በጣም ጥልቀት የለው ለምን በለኝ ስክሪፕት እኮ የለው የኦሮሚኛ ቋንቋ የራሱ የሆነ ፊደል የለው ኖሮ ታያቅ አሁን ነው ከዚህ ከላቲን የተዋሱት ውልግድግድ ያለ ነው 70% አንብቦ እንኳን መረዳት አይቻልም የሚል ጥናቶች ወጥቷል በጣም የእልህ ነው እንጂ የጥላቻ ነው እንግዲህ ጥላቻ ነው እንዴት ብዬ ልግለጸው ከጠላህ አንድ ንብረተሰብ አሁን ይኸውልህ አንድ ጊዜ ምናልባት ይህንን ኤግዘምፕሊፋይ የሚያደርግልኝ ሁለተኛ የዓለም ጦርነት ጊዜ እዛ ማምነው ኦሽዊስ እንዲህ ወታደሮች ጎረምሶች ናቸው አንዲት እናት የአንድ ዓመት ልጇን አቅፋ ወደ እስር ቤቱ ስትሄድ ከስራ እንግዲህ ደክማ እኮ ነው ልጇን ቀምተው አየር ላይ ወርውረው በጥይት ገደሉት የአንድ ዓመት ልጅ እንደ ወፍ አሁን ወፍን በአየር ላይ እንደመግደል ሴትየዋ ወደቀች ማለት እናት 24 ዓመት ሰው ነው ይሄ እኮ ዶክመንት ሊሆን ነው እሷን ገደልናት እዛ ይሲ አሁን እንዴት አድርገ ነው የምትገልጸው አንድን የአንድ ዓመት ልጅ ሞርወር ወደ ላይ እና እንደ ወፍ መግደል ያ እንግዲህ ምንድን ነው የሂትለር ለ30 ዓመት የተጠቀመው ወይም ለ28 ዓመት የተጠቀመው የጥላቻ ፕሮፓጋንዳ ነው እና አንተ አሁን ይሁዲ ያን ጊዜ በሁለተኛው ዓለም ጦርነት ወታደሮቹ እንደ ሰው አይቆጥሩትም አይ ዲሞናይዝ ታደርገዋለ ሰው አይደለም እኮ ይሁዲ ያንን አየህ በፕሮፓጋንዳ አሁንም ኦሮሞዎቹ የሚያደርጉት ምንድነው በብዙ ኦሮሞ ስፒኪንግ ላይ የማየው ነገር ነው ያ ሳንስ ሰክሰስፉል ሆኗል የኦሮሞ ህዝብ እጅግ የሚያሳዝነው ምንም ያኮራብ ታሪክና ባህል አለው ግን በዚህ 30 ዓመት ውስጥ የተሳካለት ይህ በትምህርት ጥቅስ ኢትዮጵያን የመጥላትና አማራን የመጥላት ይሄ አሁን የሰጠው ምሳሌ ህፃን ልጅ ወደ ላይ ወርውሮ መግደል ይመጣል አሁን አሁን እቺ ሰሞን የተደረጉት ግፎችና በቋንቋውን ያይድንቀኝ አሁን ይሄ 180 የሚለው ምናልባት መቀለዳቸው እኮ ነው እንዳትዘረጋ በአማርኛም መቀለጃ ማረጋቸው ነው እንጂ አሁን እኔ ራሴ አማርኛ ማስተማር ማችን ሰው ነኝ በጣም የሚቀረኝ ሰው ነኝ ምን ያህል እንደተቸገርኩ አውቃለሁ የመጽሐፍ ስጽፍና መቃ እንትን ነው ይሄ ፓርት ኦፍ ዘ እንትን ነው እንግዲህ ሪዲኩል የማድረግ ነው ቋንቋውን ባህሉን እና እኔ አልደነቀኝም እውነቱን ለመናገር ከዚህ የከፋ ይጠብቀናል
ፕሮፌሰር ይህንን እነሱ ሊንቁ የሚሞክሩትን የሚፈልጉትን አማርኛ ቋንቋ ቻይና ውስጥ በዩኒቨርሲቲ ደረጃ ያስተምሩታል ካናዳ ውስጥ በዩኒቨርሲቲ ደረጃ ያስተምሩታል ጀርመን ውስጥ እንደዚሁ ያደርጉታል አማርኛ ቋንቋን የኒጀሯ የፊልም ፕሮዲሰንት የአፍሪካ ቋንቋ መሆን አለበት ብላ ጥርሷን ነክሳ ወገቧን ይዛ እየታገለች ነው እነሱ ከኮምፕሌክስ የተነሳ ይሄን ቋንቋ ለማጥፋት ቢሞክሩ የሚሆን አይመስለኝም አንድ ተረት ያስታውሰኛል ያገሬን ሰውየው ትኋን እየበላ ያስቸግረዋል
ስለዚህ ያንን ተዋል ለማጥፋት ምን ያደርጋል? እሳት ያነድና ቤቱን ያቃጥላል። ከዛ ምን ይላል? የቤቴ መቃጠል ለተዋኔ በጀኝ ይላል። እንደሱ አይነት ነው የሚሆነው የነሱ።
አዎ ጥሩ ምሳሌ ነው፣ ጥሩ ምሳሌ ነው። ግን አንድ እንዳረሳው ይል ዲሴምበር 2 ላይ አሁን ታሳስ ስብሰባ ባደረግንበት ጊዜ አንድ ፕሮፌሰር እንግሊዝኛ እንግሊሽ ፕሮፌሰር ኢትዮጵያዊ ዛፍ ሶር አስከብተን ነበርና ምን አለ? የኦሮሞ ተማሪዎች እንግሊዝኛ ይችሉ አማርኛ ይችሉ ተቸገርኩኝ ብሎ ነግጫውቶናል። ምን ያህል በተለይ በዚህ 10 አመት 15 እየከፋ እንደመጣ ከኦሮሞ አካባቢ የሚመጡት አንደኛ ክራይቴሪያውንም አሟልተው መግባታቸውን እርግጠኛ አይደለም ማለት ይሄን ደግሞ ራሱ ሌላ ጊዜ ልንጫወትበት እንችላለን። ምክንያቱም እንዳለ ጀነራላይዝ አደረገ እንዳልባል እንጂ ኦሮሞ ተማሪዎች ዩኒቨርሲቲ የሚገቡት በተሟላ ውጤት የሚይዘው አይደለም። ራሱ የፈተና ወረቀት ይሰጣቸዋል ቀደም ብለው
በተለያየ ሚዲያ ላይ ቆጥቷል ይሄ ታሪክ።
አዎ እና ይሄ አሁን አየ ሰዎች ሁሉ ግዜ አንድ ነገር በተናገርክ ቁጥር አንቲ ኦሮሞ ነው ሊሉ ይችላሉ፣ አንቲ ትግሬ ነው ይሉሃል። ግን እኛ ምን መሰለ እሱ ሰልችቶናል። እኛ ዳታ አለ ያሁንም ለፈተናው እንደሚሰረቅ በተለይ በኦሮማ ክልል ተነግሯቸው ነው ከላይ ከጠቅላይ ሚኒስትሩ ምንድነው ኦሮሞ ኦቨር ሪፕሬዘንትድ እንዲሆን የሚፈልገው አዲስ አበባ ዩኒቨርሲቲ ውስጥ ያላቀሙ ይህ ሰው ግን ስሙ ጠፋብኝ ያኔ ጠቅላይ ሚኒስትሩን የጠየቃቸው ነው ጥያቄ መለስ ዜናዊ ዩኒቨርሲቲ አስተማሪ የሆነ ልጅ በርሶ ቸርነት ነው ብሎ በድፍረት የተናገረው አሁን ትልቅ ሰው ሆኖ 30 አመት በኋላ እና እሱ ነው ይሄን የነገረ ፍቃድ ሲገባ ነው የኮምፒተንስ ችግር አለ አለ በቃ እውቀት ኮግኒቲቭሊ መረዳት የማይችሉ ገበሬዎች ናቸው የመጡብን ነው ወታደሮች። ሁለተኛ እንግሊዝኛ ይችላል አማርኛ ይችላል እና የትምህርት ተቋማትና ትምህርት ጥራት የሚባለው ነገር የወደቀ ነገር ነው። ወደፊት እንፈራው ምንድነው መርፊ ሞጋት የማይችል ዶክተር ተብሎ ይወጣና ህዝቡን እንደሚጨርሰው ነው።
አንድ ላቋርጥና ፕሮፌሰር ትናንትና ስመለከት ነበር አንድ ቲክቶክ ላይ ኢትዮጵያ ውስጥ አዲስ አበባ ዩኒቨርሲቲ ተመርቀው የምርቃት ልብሳቸውን ለብሰው ኢንተርቪው ይደረጋሉ። ተንኮለኛ የሆነ ጋዜጠኛ በእንግሊዝኛ ነው የሚጠይቀው።
አዎ ልክ ነው።
አይተው እንደሆነ አላውቅም በአማርኛ ይመልሳል። አይ በእንግሊዝኛ ነው የጠየቁ በእንግሊዝኛ መልስልኝ የእንግሊዝኛ አድማጮች ናቸው በአማርኛ ይመልሳል በእንግሊዝኛ መልስልኝ አይ ሌላ ሰው ፈልግ ይለዋል። ሌላ ዞር ብሎ ደግሞ እንዲሁ ዲግሪውን የለበሰ የዲግሪ ልብሱን የለበሰ እንትን የተመረቀ ሰው ያገኝና በእንግሊዝኛ ይጠይቀዋል። ይሄም በአማርኛ ይሞክራል። ኖ በእንግሊዝኛ ነው ለውጭ ሀገር ያድማጮች ነው ተመልካቾች ነው ሲሉ አይ ሌላ ፈልግ ብሎ እሱን ጥሎ ይሄዳል። እንግዲህ ተመልከት ራሳቸውን እንኳን መግለጽ የማይችሉ ኦፍ ኮርስ እንግሊዝኛ መናገር የውቀት ምልክት አይደለም። ግን አንዱ ምንድነው ግምት በዩኒቨርሲቲ ደረጃ ስትማር አትሊስት ቋንቋ አማርኛ እንግሊዝኛ ቋንቋም የዩኒቨርሳል ቋንቋ ስለሆነ ብዙ ሳይንቲፊክ እንትኖች የተጻፉበት ስለሆነ ታውቃለ ተብሎ ከመገመቱ የተነሳ ነው። ለማንኛውም ወደ ሌላው አርስታችን ልግባና ቅድም ስለ እንትን ስታነሳ
10 ሰኮንድ አንዴ ልግባና።
እሺ እሺ።
የጠቅላይ ሚኒስትሩን እንግሊዝኛ እኮ እናውቀዋለን። የጠቅላይ ሚኒስትሩ ማን ነው? የአብይ ዶክተር አብይ ብዬ አላውቅም። የአብይን ዲዘርቴሽን የዶክትሬት መመረቂያው እዚህ ፊት ለፊት ያለ ስቴንስል የለማም እዚህ ፊት ለፊት ያለ እኔ አንድ ጥናት እየሰራሁበት ነበር ደክሞኝ ነው እንጂ ሁለቱም አንድ ነገር ልንገርህ ሁለቱም ራሳቸው አይደሉም የጻፉት። ኦኬ ይሄ አሁን የፕሪሊሚነሪ ነው እንግዲህ
ጊዜያዊ
የሆነ እንትን ደረጃ የደረስኩበት ነው። ግን እንዳልኩ ብዙ ነገር በህዝብ አካባቢ ትልቅ ነገር ያስነሳል ብዬ ነው እንጂ የእነሱ ሱፐርቫይዘሮችን ኮንታክት አድርግ ያለው ይሄ ፕላጂያሪዝም የሚባለው ኩረጃ ነው። ይህንን እንግዲህ መቅሰሞኑን ወጥቷል አንድ ጽሁፍ
ወርልድ ፒስ ሚድል ኮንፈረንስ ነው
ወርልድ ፒስ
ፋውንዴሽን
አዎ። እሱ እንግዲህ እነ አሌክስ ዳዋል እነ ኒልስ ጆንሰን ምናምን የጸረ ኢትዮጵያውያኖች ናቸው እነዚህ ወያኔዎች ናቸው የሚጻፉት ኢት ዳዝንት ማተር። ግን አሁን ለምን መጣን የዚህ ጽሁፍ እንደሰረቀ ሌሎች እንደጻፉለት ያብይን መጻፍ እናቃለን። ግን አሁን ለምን እና አሌክስ ለምን አወጣው? አሁን እሱ ራሱ ጥያቄ ነው። ግን የኛ ዛሬው ይታችን አይደለም። ግን አንድ ወቅት ሁለቱንም አናላይዝ አድርጌ የሁለቱንም ሱፐርቫይዘሮች እንትን ድምጽ ካጠናከርኩ በኋላ አለ ይሄ ለምንድን ነው ለሱን ዲሞናይዝ ላደርግ አይደለም እና ለማንም ያኛውን ግን የራሳቸው ስራ አይደለም የራሳቸው ባልሆነ ስራ ዶክተር የሆኑበት ሀገር ነው። ይሄ ብዙ ነገር ይነግረናል ነው የላዩ ሌባ ከሆነ ምን ጠብቃለሁ አንታች ያለው አመሰግናለሁ።
ያሳ ግማቱ ከጭንቅላቱ ነው ነው የምትለው?
አዎ ኤግዛክትሊ ኤግዛክትሊ አዎ።
እስቲ እንግዲህ ያለችን ሰዓት እንጠቀምና ያዶዋ ድል ቀን በቦታው እንዳይከበር የሚደረግ ተደጋጋሚ ሙከራ አለ። ሰው መግደል፣ ሰው ማባረር ቤተክርስቲያኑስ ገብቶ ሁሉ ጊዮርጊስ አጠገብ ጊዮርጊስ ቤተክርስቲያኑስ ገብቶ ሰዎች መደብደብ፣ በጭስ ማሰቃየት ወዘተ። ይሄ ሁሉ የሚደረገው የህዝቡን ባህል ለማጥፋት፣ ታሪኩን ለማጥፋት ነው ብለህ ጽፈሃል ባለፈው እንትን ላይ መጽሐፍ በመጽሐፍ ላይ። እንደውም የባህል ሚኒስቴሩ በተቀናጀ መልኩ ምንድነው የሚለው ሰንደቅ ዓላማችንን በህግ የተቀመጠ ሰንደቅ ዓላማችንን ትርጉም አይቀበልም፣ በአደባባይ ያንቋሽሻል ሁሉን ነገር አማርኛውንም እንደዚሁ። የባህል ሚኒስትሩ ነው እንግዲህ ሰንደቅ ዓላማና ስለ አማራ ባህል የኢትዮጵያ ሰንደቅ ዓላማ ቀለማቱን ከህግ ከተመደበው ውጪ ትርጉም ይሰጣሉ ወዘተ ትላለ። ምንድነው በህግ የተቀመጠው? እሳቸውስ ምንድነው የሚሉት?
እኔ በህግ የተቀመጠው ነገር አልገባኝም በትክክል። ግን ይሄ አሁን የአድዋ ባህል አካባቢ መከበር አካባቢ ቆይቷል ትርምስ። ዛሬ አይደለም እኮ የተጀመረው። አልፎ አልፎ ያው ትንሽ የተወሰኑ ጊዜ ቀዳማዊ ኃይለ ሥላሴ ራሳቸው ትንሽ ቆጠብ የሚሉበት ነበር ይባላል። ኦኬ፣ እሱ ሲያጋንኑት ነው። ከዛም መንግስቱ ኃይለማርያም እንደዚህ ምን ያህል ጊዜ ነው የተሳተፈው የሚለውን የቆጠሩ ሰዎች አሉ። ብዙውን ጊዜ ተሳትፎታል። ከዛ መለስ ዜናዊ ነው ይህን ሸፍጥ የጀመረው። አይሳተፍም ነበረ፣ አቮይድ ያደርግ ነበረ በዓላት። የዛ ኮንቲኒዌሽን ነው ልል ነው። ሰውየው እጅግ የሚያስቀና ስራ በዓለም ላይ ስለሰሩ ያንን ያው ከፍታነታቸውን የማይወድ ኃይል ነው። ያንን በምን ኮንቴክስት ውስጥ ታስቀምጠዋለ መሰለ? ጸረ ኢትዮጵያነት፣ ጸረ አማርነትና ጸረ ኦርቶዶክስ ነው። የእሳቸው ድል የኢትዮጵያ ኦርቶዶክስ ድልም ነው። እንደምታውቀው ባንዲራዋን ይዛ የኢትዮጵያን ባንዲራ ይዛ ቄሶች
አብረው ዘምተዋል።
እንግዲህ ኢንትሪንሲክሊ ውስብስብ ባለ ሁኔታ የኢትዮጵያ ኦርቶዶክስ ቤተክርስቲያን የእስልምናም አለ የባንዲራዋ እና ኢትዮጵያዊነት የሚሉት ነገር በሙሉ ለእነሱ ጸር ነው። በተለያየ መልክ እኮ ነው ጸረ ኢትዮጵያነታቸውን ይኸው በፖሊሲ ደረጃ እያየ ነው፣ እየበታተኑት ነው ሀገራው። ጸረ ኦርቶዶክስነታቸውን ይኸው አሁን ታየ ሲከፍሉት። ጸረ ባንዲራ ይኸው እያየ ነው። እና ይሄ የአድዋ ድል በዓል ደግሞ እጅግ እጅግ የሚዘገንናቸው ነው ለእነሱ ማለት ከቅናት የተነሳና ከኢትዮጵያዊነትን ከፍታ ደግሞ ብድግ ያደረገ መዘንጋት የሌለብን አድዋ በመጣ ቁጥር እንኳን ኢትዮጵያዊው አፍሪካዊው ዓለም ነው የሚንቀጠቀጠው። ኢትዮጵያ ውስጥ ከሚከበረው በላይ ሳውዝ አፍሪካ ተመልክተህ እንደሆነ፣ ጃማይካ ተመልክተህ እንደሆነ የተቀረው ዓለም የማያውቃቸው በደንብ ያላነበቡ ሁሉ አጼ ምኒልክን እኮ ወደ ማምለክ ደረጃ የተደረሰበት ነው። በተለይ በነጻነት ነጻነት የጠማቸው ማይኖሪቲ ግሩፕስ እዳጣ በዓለም ላይ አጼ ምኒልክን እኮ ለብሰው እኮ ይሄዳሉ እኮ ታዋቂ የሆኑ ዘፋኞች፣ ታዋቂ የሆኑ ነጮች። የእሳቸው ስራ ጥንካሬ። ሌላው ደግሞ እንግዲህ ምናልባት ደግሞ አንዳንድ ጊዜ አንዳንድ ቦታ ላይ የሰማሁት ምንድን ነው በአድዋ ጦርነት ጊዜ 90% ያለቀው አማራ ነው ወይም አማራ ስፒኪንግ ነው የሚባለውም አለ። እና ይሄንንም ደግሞ ሌላ ትርጉም የሚሰጡበት ምክንያት የአማራ ድል ነው የኛ አይደለም ነው ያው ራሱ መለሰ ስለዋል አይደለ? የአድዋ ድል ለከምባታው ምን ያደርጋል? ይሄ ሁሉም ዘመቻው ቆይቷል እኮ። ግን የከምባታ ምዝ ተከፍሎበታል። የአጼ ምኒልክ ትልቁ ስትራቴጂ ትልቁ ጥበባቸው በሚሊትሪ ሳይንስ ውስጥ ህዝብን፣ የተለያየ ህዝብን ከ80 ኤትኒክ ግሩፕ አስተባብረው ማዘመት መቻላቸው ነው። ያ ደግሞ በግድ ሳይሆን በፍቅር የተካሄደ ነው። ይሄ ስትራቴጂ እስካሁን በሚሊተሪ ሳይንስ በታወቁ የሚሊተሪ ሳይንስ ኮሌጅ ውስጥ እየተጠና ነው። እንዴት የነጭን ጦር በብዙም ዘመናዊ ባልሆነ መሳሪያ አሸነፉ የሚለው ነገር እስካሁን እንቆቅልሽ ነው።
በነገራችን ላይ ይሄ ነገር እኮ በአሜሪካን የካዴቶች ስኩል ጥና እንትን ይማሩበት ነበር የሚኒሊክን የድል ስትራቴጂ የአሜሪካን ስካዴት እንትኖች ውስጥ ይማሩበት ነበር ኦፊሰሮቹ።
ግን የሚገርመው ከድፍረቱ ባሻገር አጼ ምኒልክ ካላቸው ድፍረት ባሻገር ለሀገራቸው ካላቸው ቀናይነት ባሻገር ምንድነው ይሄንን ሞቢላይዝ የማረው ነው ያፈላለፉን ነው የጦር አፈላለፉን የናምስኬፑን መስሎ ኮሞፍላጅ ላይ ምን ሚሊተሪ እውቀት የለኝም ግን አንብቤ ያለው እና እስካሁን ያጼ ምኒልክ አቋም በዛን ጊዜ የሚተጋን ነው የሚቀርብ ነገር ነው እና ይሄንን ማጥላላት ማለት በሽየ በሽተኛነት ነው እና እንዴት አድርገን እንደምንጠው አንችልም። ወርቃማ ባህል ነው ወርቃማ ታሪክ ነው የግድ ማጥፋት አለባቸው በእነሱ በገዳ አይነት ቆሻሻ ብዙ ችግር ባለበት ድርጅት እየተኩትም ይፈልጉት እንግዲህ ወነጣበት አይደለ
ፕሮፌሰር አሁን ገዳ ስትል አስተዋወስከኝ የገዳ ስርዓትን በተመለከተ ትልቅ የኦሮሞ ህዝብ የሚኮራበት ቅርስ መሆኑ ይነገራል። ሆኖም ግን በአንዳንድ የታሪክ አዋቂዎች ዘንድ እንዳውም ጎጅና አስቀያሚ የሆኑ ስራዎች የሚፈጸሙበት ስለሆነ መወገዝ ያለበት ነው ይላሉ። ለምሳሌ ባንተ መጽሐፍ ላይ ካነበብኩት ውስጥ በቲምቡክቱ የዩኔስኮ ጉባኤ ላይ ለዓለም የታሪክ ቅርስነት እንዲመዘገብ በወያኔ በኩል በ2016 ዓመተ ምህረት ሲቀርብ ታዋቂ የሆኑ የኬንያ ፕሮፌሰሮች ተቃውሞ እንደተመዘገበ መዝግበዋል። ሶስት ገጽ ነው አራት ገጽ የሚሆነውንም ቀጥታ ጽፋቸውን አስቀምጠዋል። እስቲ እነዚህ ፕሮፌሰሮች የኬንያ ፕሮፌሰሮች ለምንድን ነው የተቃወሙት? ምንድነው ያሉት? ምንስ ተወሰነ በዛ በዩኔስኮ ስብሰባ ላይ?
አንድ ነገር መጥቀስ የምፈልገው ምንድነው የኦሮሞ ምሁራንና የትግራይ ምሁራን እሚገርሙ ናቸው። እኔ ካላደንቃቸው አላፍም። ውሸታሞች ናቸው። አቋማቸው ጠንካራ ነው። በውሸት እስከ መጨረሻው ይገፉበታል። ነጩን ያስተባብራሉ። ኮረፕት ያደርጋሉ። ሲስተሙን ራሱ መማር አለበት። ያውም ለጥሩ ነገር ሳይሆን ለመጥፎ ነገር ለውሸት የሚሄዱበት መንገድ እሚደንቅ ነው። ይሄ ራሱ ታሪክ እኮ ነው። ህዝባችን ብዙ አልተ ገዳ ይወል የገዳን መደብ የገዳን ድርጅት ተመለከተ መጀመሪያ የጻፈው ፕሮፌሰር አስምሮ የሚባል ሰውዬ ነው 1973 ዓመተ ምህረት በአውሮፓ ዓመተ ምህረት ምንድነው እዛ ላይ የገዳ ብሎ ነው የጻፈው። እኔ 19 ዓመት ልኝ አንብቤዋለሁ። እንዲሁ ዝም ብለ አንድ እንደ ትራዲሽናል የሆነ ባህላዊ የሆነ የጦር አደረጃጀት ዝም ብለ ብታቀው ምንም አይደለም። እውቀቱ ከፍ የምታደርገው ግን ነገር አይደለም። ባንቱ እዛ አካባቢ እንደ ፈርስት ፕሬስ ከታች የመጣ ነው ባህሉ። የኦሮሞ ምልቀጥታ የኦሮሞ ነው ማለት አትችልም። ባንቱ አካባቢ ያሉ ወደ ታች አካባቢ ያሉ ሀገሮች ይጠቀሙበት ነገር ግን ኋላ ቀር ነው ጎጂ ባህል ነው ተብሎ ተትቷል። እንዲሁ ይጠቀሳል እንጂ ለምንድን ነው ጎጂ የሆነ? እሳቸው ራሳቸው ፕሮፌሰር አስምሮ ምን ብለው ጽፈዋል ገጽ 8 ላይ ይሄ ባህል በየ8 አመቱ ነው ታቃላችሁ አይደለ የዚህ የገዳ መደብ ወይ ነገር አደረገ በየ8 አመት ሊደርሺፕ ስዋፕ ያረጋል። ያን 8 አመት ስትቀይር የምትሾመው ወደ ሁለተኛው ደረጃ መደብ የምትሄደው አዲስ አካባቢ ወረህ አዲስ አካባቢ በምድር ቴሪቶሪ ግዛቱ ስታካትት ስትገድል ነው ወረራ ነው። አሁን ይሄ በትክክል ገጽ 8 ላይ ተመልከትና ማን ፕሮፌሰር አስመሮ አንትሮፖሎጂስት ነኝ ነው የሚለው ለምን አንድ ኤርትራዊ እዛ ሄዶ ስለገዳም ለምን እንዳጠና ሱራሱም ኢንትረስቲንግ ነው። ከዛ ደግሞ መርሳት የለብንም ዶክተር ማን ነው ለማና አብይ በመጀመሪያ እነሱ ስልጣን ከያዙ በኋላ የክብር ዶክትሬት የሰጡት ለሱ ነው ለዚህ ለኤርትራዊ። ኦራይት ጥሩ ነገሮች ማጠቃቀስ እንችላለን። ይሄ ባህል በየ8 አመቱ ምንድነው የዛ ተወላጅ በዛ ሰርክል ውስጥ በዛ ግሩፕ ያለው በ8 አመት ውስጥ ባላፊነት ላይ ያንን 8ኛን ክፍል ልበለው በቃ ዘሎ ለመሄድ የ8ኛውን አመት አጠናቆ ነው ለ2ኛ ለመሸጋገር ደም ማፍሰስ አለበት። መግደል አለበት አዳዲስ አካባቢዎችን ኤክስፓንድ ማድረግ አለበት ማስፋት አለበት መቆጣጠር አለበት መውረር ይላል ይሄ እንግዲህ ጸልመት ነው ምን ይሄን ቤት ንብለህ ነው የወራሪ ባህልም የገዳይም ባህል ሌሎችም ማስቀያሚ ነገሮች አሉ ከዚህ ጋር ተገናኝቶ የሚያደርጉት ነገር እዚህ በዚህ በሬዲዮ ፕሮግራም ላይ መግለጽ ምናልባት አስፈላጊ ላይሆን ይችላል
ያፊካል ሳትናገር አንደርስታንድ እንድናደርግ እንዲገባን ብትገልጸው ደስ ይላል አጠራ አድርገህ
አዎ ምን የግፉ ነገር ነው እስከ እንትን ድረስ ይከዳል የወንድን ብልት እስከ መቁረጥ ድረስና ያ ምንድነው እንግዲህ አንተ ጭካኔ ነው በገዳ ስርዓት ውስጥ በገዳ አደረጃጀት ውስጥ ጭካኔ በህዝብ ኦሮሞ ህዝብ ላይ ሳይሆን በአካባቢው በአቅራቢያ ባለው ጎሳ ላይ የምታደርገው ግፍ ነው ለመሪነት የሚያበቃ ይሄንን ቢሸፋፍኑት ወደዚህ ቢያረጉት ወደ አዲስ አበባ ዩኒቨርሲቲ ውስጥ በኮርስ ይሰጣል አሁን ተጀምሯል ማደርጉት ነገር የለም የሰይጣናዊ የሆነ ወራሪ የሆነ ባህል ነው
እነዚህ ፕሮፌሰሮች የኬንያ ፕሮፌሰሮች እነሱ ምን ያደርጋሉልኝ እነማን ናቸው
እነሱ የኬንያ ፕሮፌሰሮች ናቸው ምክንያቱም ይሄ ባህል አደገኛ ስለሆነ ኦሮሞ ምዛፍ ላይ ኦሮሞ ስፒኪንግ በሰሜን ኬንያ አካባቢ አዎ እነዚህዎች ያውቁታል ባህሉን ጠንቅቀው ድሮ ከባንቱ የመጣ ነው በጣም አንትሮፖሎጂስቶች ናቸው ሂስቶሪያን ናቸው ይሄ ነገር እንደገና ሪቫይቭ ካደረግ ነው እኛ ጠለነዋል ቆሻሻ ባህል ነው ብለህ እና ለምሳሌ ጨሌ ባህልን በላለው ጨሌ ጥሩ አይደለም ተብለው ይተዋል ማለት እንግዲህ እድገቶች እየፈጠሩ ሲመጡ አዳዲስ እና ይሄኛው እጅግ የሚዘገንን ባህል ነው ብለው ባህላችን ነው የኛ ኮ ብለው ነው ነበረ የጣልነውን ባህል ቆሻሻ ባህል እንደገና አሰማምረው ለካልቸራል ሄሪቴጅነት ለዩኔስኮ ሪኮግናይዝ ሆኗል እኮ ይዛ ላይ እንመለሰም እንግዲህ አሉበት ምንም ቆሻሻ ነገር እኮ ከመሬት አንስተ የበከተን ነገር መልክ ተሰጠውና ነው ይሄ ነገር አደገኛ ነው ለምንድን ለሆርን ኦፍ አፍሪካ ለአፍሪካ ቀንድ እኮ ነው እነዚህ ምሁራን ደግሞ በጣም ግሩም አድርገው ነው የጻፉት ለዚህ ነው እንግሊዝኛው እንዳለ የገለበጡት ምን ያ ራሱ ኢትዮጵያን ህዝብ ሊያስተምር ይችላል እነዚህ ሰዎች እነዚህ ፕሮፌሰሮች ከኢትዮጵያ ህዝብ በላይ ያውቁታል ባህሉን
ተቀባይነት እንዳያገኝ ያደረጉት በ76ቱ የዩኔስኮ ስብሰባ ላይ
ኤግዛክትሊ ግን ያው እንደምታውቀው መጨረሻ ላይ ገባ ትግሉ ከፍተኛ ስለነበረ የገዳና አደረጃጀት
ከ76 በኋላ ኮንግረስ በኋላ እንደገና ተሞክሯል
ይገባ ከዛ በፊት ብዙ ሞክሯል በጣም ሞክሯል ለዚህ ነው ቅድም ያልኩት ፐርሲስተንት ይሄ የትግራይ ምሁራንና የአማራ የማን የኦሮሞ ምሁራን አካባቢ ያለ ሸፍጥ
እንግዲህስ የነሱን ሸፍጥ በተመለከተ አንድ ነጥብ ላንሳልና ወደ ሌላ ጥያቄ እገባለሁ ለማጠናከር ከትናንት ወዲያ ነው መሰለኝ ከሶስት አራት ቀን በፊት ዶክተር ደሳለኝ የአብኑ የፓርላማ ባልና ሁለት ኦሮሞዎች ይከራከሩ ነበር በአልጃዚራ በጣም የደነቀኝ ምን ያህል ያደነኳቸው በተለይ አንደኛውን የኦሮሞ እንትን ያደነኩት አጣየን ወለጋ ውስጥ በተለያዩ አካባቢዎች የኦሮሞን ህዝብ አጣየን ያቃጠሉ የኦሮሞን ህዝብ እየጨፈጨፉ ወዘተ የአማራ ፋኖችና የአማራ ሚሊሺያ ያለ በአልጃዚራ ይናገር ነበር እንግዲህ the other way round መሆኑ ነው አፉን አሹሎ በእውነት አስመስሎ አጣየን ስንት ጊዜ አቃጠሉ ታማራዎች ያለ ይናገር ነበር እንግዲህ ምን ያህል እንትን እንዳላቸው ላቋማቸው በሬ ወለደ ብለው መዋሸት እንደሚችሉና እንደማያፍሩ ለማሳየት ነው ያንተ ያልከው እንትን ለማለት ነው ግን እስቲ ወደ ጊዜያዊ ኮንተምፖራሪ ኢትዮጵያ እንትን ልውሰድህና ፍቃደኛ ከሆንክ ማለት ነው
ኦፍ ኮርስ
የኦሮሚያ ክልላዊ መንግስት ብዙ ኢትዮጵያን ማን ነው አማራዎች ይጨፈጨፋሉ በተለይ ወለጋና አካባቢው ይሄን በተመለከተ ከመንግስ በኩል የሚመጣው ከነ አብይ በኩል የሚመጣው ምንድነው አስቃባጮቹም ይሄ መንግስት አይደለም አያውቀውም ሸኔ ነው ነው የሚሉት ግን አብይ ራሱ የሾማቸው የጀነራል ኃይሉ ጎንፋ የሚባሉ የአፍሪካ አንድነት ድርጅት የጸጥታ ኃላፊ አድርጎ ሾማቸዋል እንግዲህ አሁን ይኑሩ እንደገና አላቅም እሳቸው ምንድን ነው ያሉት? ህዝብ ሰብስበው ንግግር ሲያረጉ ጠቅላላ የኦሮሞ ተወካዮችን ሰብስበው ሲያናግሩ ሸኔ የሚባል ነገር የለም፣ ለትግል እንዲመቸን ያደረጀነው ቡድን ነው፣ ሁላችንም ሸኔ ነን፣ ዶክተር አብይ ሸኔ ነው፣ ለማም ሸኔ ነው፣ እኔም ሸኔ ነኝ፣ የኦሮሞ እናንተም ሸኔ ናችሁ ብለው አዳራሽ ውስጥ ለተሰበሰበው የኦሮሞ ተወላጆች የተናገሩት ንግግር ነው። ይሄው ሁላችንም ሸኔ ነው ያሉት። ምን ታስባለህ? ይሄ እንደዚህ
እኔ ደግሞ ከፍ ላርግልህና
ኦኬ፣
የኦሮሞ ልዩ ኃይል ሸኔ ነው። ሌላ ኢዝ ኢኳል ቱ አይደለም እንደለው ሂሳብ ስለሰራድሮ የኦሮሞ ልዩ ኃይል ሸኔ ነው። ግን አምስት አይነት አደረጃጀት አለ። አንድ የውስጥ ሰው ያስረዳኝ፣ ለጊዜው ስማቸውን በዚህ አላገኘሁትም እንጂ የኦሮምኛ ስሞች ናቸው አደረጃጀቶቹ። ይገርማል፣ እዛ አካባቢ ላይ እንደዚህ አይነት ረቂቅም ነገር ይሰራል።
ለተንኮል ምን ችግር አለ?
አዎ። እና አምስት አደረጃጀቶች አሉ። መቼ የትኛው የልዩ ኃይል ክንፍ የአኖስም የኦኤልኤፍ ልብስ ለብሶ ኦኤልኤፍ መስሎ ወይም ደግሞ የተለያየ አይነት አለባበስ ኮሞፍላጅ እንግሉታል አይደለ? አማራን ለመጨፍጨፍ ነው እንግዲህ። ይሄ ጦርነት ለመሄድ እኮ አይደለም፣ ጦርነት ለመሄድ አይደለም። ጦርነት ለመሄድ አምስት አይነት አደረጃጀት ይሄ ህፃን ለመግደል ነው፣ ይሄ አረጋውያንን ለመጨፍጨፍ ነው። ይሄ እንግዲህ ሲቪሊያንስ ዱላ እንኳን ያልያዙ 200 ሰዎች አንድ ትምህርት ቤት ውስጥ የዛሬ 2 አመት እንደተደረገው አው መጨረስ ማለት ይሄ የሽንታሞች አም ሶሪ ቋንቋይ የኋላ ቀር አደረጃጀት ነው። ያን የሚያክል መሳሪያ ይዘ ያልታጠቀ ንጹሃን ህዝብ መግደል ማለት የአማራ የኦሮሞስ ህዝብ ይኮራበታል? የሚያሳዝን ነገር ደግሞ ይሄ እኮ ክህደት እኮ ነው። ይሄ ሆኖ እና በጻፍንበት ጊዜ ነው ትዝ የሚለኝ ይሄ ነገር ባካችሁ ስንል የኛው ሰዎች ሌላው ሰዎች የምትለው ምን በቃ ተውት ይብሳል። አሁን ይሄ ነገር አካለው
የሚገርም ነገር፣ እኔም ራሴ እንደዚህ አይነቱ ነገር ይደርስብኛል። አንድ ጊዜ ካንዱ የቀድሞ የግንቦት ሰባት ጋራ በኢሳት ላይ ስንከራከር ያለኝ ይሄንን ነው፣ ተውት ነገሩን፣ እንደውም ኦሮሚያ ውስጥ ያሉትን አማራዎች ታስበሏቸዋላችሁ፣ ስለዚህ ጸጥ በሉ ነው ያለኝ።
መስከረምም ነግራኛለች። መስከረምንም የሚገርም ነገር ብዙዎቹን አግኝታቸዋለች፣ የተፈናቀሉትንም ታውቃለህ። የመስከረም መች እስር ቤት ናት፣ እናስባታለን፣ እናከብራታለን
ሁልጊዜ።
እሷ አሁን ምንድን ነው ስትናገር የነበረው ተነግሯታል። ይህንን ነገር እነዚህ እኛ እንግዲያ ከነዚሁ አካባቢ እኮ ነው ከሟቾቹ ግድያችንን አንስተሽ በቃ ተይው ብለዋታል። እንደገና ደግሞ የተረፉት ልጆቻቸውን ይጨርሳሉ። ይሄን ያለው ማን ነው? ተጠቂው እኮ ነው። ምን ያህል ህዝቡን በቁሙ እንደገደሉት ወቅ አሁን ህዝቡ ያልተረዳው ነገር ይላመድ። በጣም የሚያሳዝነኝ የሚያበግነኝ ነገር መሰለ ለሞቱት አይደለም፣ የሞቱት ሞተዋል። በቁሙ የሞተው በተለይ አማራ ህዝብና ኢትዮጵያዊው ነው ማለት በቁሙ እንትን ብሏል እኮ በቃ ዴድ ማን ዎኪንግ ነው የሚባለው። አዎ። እና ህዝባችን ሳይኮሎጂካሊ ደረሰበትን ስቃይ ነው እኮ በቁሙ ይኖሩ ነው እንደ በተለይ አሜሪካ ከገባ ወዲህ ይህን አምስት አመት እኛስ እየኖርን ነው እንዴ? እውነት ለመናገር አሁን ይህን የምናወራው ርዕስ በትንሳኤ ዕለት
አስፈላጊ አልነበረም
ነገር እየበገንኩኝ እኮ ነው። ግን እኔ ኮምፎርት ዞን ላይ ሆኜ ነው አራት አምስት አይነት ወጣ ለቤቴ ውስጥ ቆንጆ ወንበር ላይ ሆኜ ነው።
እስቲ ሁለት ደቂቃ አለችኝ። አንድ በጣም መጠየቅ የምፈልገው አለ ከመጽሐፍ ላይ የሚቀጥለው ሳምንት ሆፕፉሊ የመጨረሻ ውይይታችን ይሆናል። አንድ ጥያቄ አለችኝ ላስቸግርህ።
ምንም ችግር የለም።
ህወሓት
አንድ ሰዓት ሙሉ ሰጣለሁ ጊዜ ካለ።
ስምንት ደቂቃ አለችኝ፣ ከዛው ስድስቷን እንጠቅ። ሰባት ደቂቃ አለችኝ፣ አምስቷን እጠብቃለሁ። ህወሓት በመሪ ቃል ደረጃ ራሱን ብሶት የወለደው ብሎ የሚጠራ ሳዲስት ነው። ስልጣንም ላይ ሆኖ ሳዲስት ነው። ከስልጣን ሲባረርም ሳዲስት ነው። ኦነግም እንደዚያው ስልጣን ይዞም የሳዲስትነቱና ቂም በቀል ጥላቻ መግደል ማፈናቀል ያፈጣጠሩ ጸጋዎች ናቸውና ስልጣን በመያዝም አይረካም። ሳዲስቶች ምሁራቸው የውሸት ታሪክ ስትራቴጂዎችና ጥላቻ መንገዳቸው መከፋፈል ግባቸው መግደልና ሽብር ነው ምናምን ትልና አማራውስ አማራው እንደዚህ አይደለም ትላለህ?
አይደለም
እስቲ ኤምፒሪካሊ ማን ነው ተጨባጭ ሆነ እንትን አለህ ወይስ እንዴን
አለኝ አለኝ ይሄማ በጣም ፍርሃት ያስፈልገኛል በአማራ ህዝብ ውስጥ እነት ይለመናገር እኔ አማራ ነኝ ብዬ ማላደኩም ያደኩት ያ 4 ኪሎ ልጅ ነኝ
እኔ ማላደኩም እስከቅርብ ጊዜ እንደውም ብዙም እንትን አለልም ነበር
አዎ ዘመዶቼ ከወለጋ ማን ነው ከወለጋ ነው ከቡልጋ አካባቢ የመጡት ከኔ ታመላለጥ ነው ዋቀች እና እኛ ደግነበት አስተሳሰብ ሜንታሊቲ ሌላው ጉዳይ በአማራ ህዝብ ውስጥ ሆነ ኢምፒሪካሊ ነው አሁን ጥሩ ባልነ ተጠቀምከው በዳታ እስካሁን ድረስ በአማራ ምንድን ነው ክልል ውስጥ ማስክር የሚባል የጅምላ ጭፍጨፋ አይተሃል?
ኖ
አዎ የጅምላ ጭፍጨፋ የምታየው የት ነው? ትግራይ ውስጥና የኦሮሞ ክልል ውስጥ ነው። ሌላውም ውስጥ ጉራጌም አካባቢም ሲዳማም ሂድ ብዙዎቹ ኢትዮጵያውያን ግዛቶች ውስጥ ክፍሎች ውስጥ እንዲህ አይነት ማስክር የምትለው ነበር። በእርግጥ በኤትኒክ ግሩፕስ አለ አይደለም፣ በከብት በቦታ ምናምን የሆነ 5-6 ሰዎች ከሁለቱም ወገን ይጋጫሉ። ያንን እኝን ማስክር አልለውም፣ ወይም ደግሞ የጅምላ ጭፍጨፋ አልለውም። እነዚህ ግን የተካኑበት ምንድን ነው? እነዛኞቹ ትንሽ ረቀቅ ይላሉ። ትግሬዎቹ በድብቅ ነው የሚያካሄዱት። ብዙዎቹ በተለይ ወልቃይት ጠገዴ ህዝብ ላይ የተፈጸሙት በጣም ጄኖሳይድ እኮ ነው። ግን እነዚህ ግን በአማራ ክልል ውስጥ እስላሙም ይሁን ክርስቲያኑ የተለየ ሜንታሊቲ እኮ ነው። የእንትኖቹ ሁሉ ኢቭኑ ፋኖ አንድ የሚደነቅበት ልዩ ኃይላችን የአማራ ልዩ ኃይል ያሰረውን አይገልም፣ የተማረከውን አይገልም። ይሄ በዓለም ካሉ የፖለቲካ የሚሊተሪ ህግና ምንድነው የጀነቫ ኮንቬንሽን ጋር በትክክል ተጣምሮ የሚሄድ ነገር ነው። እስቲ ምሳሌ አንጣልኝ። የት ቦታ ነው በግፍ የተገደለ የምንድነው ስሙ ሸኔ ወይም ደግሞ የወያኔ ኃይል አይተኸው እንደሆነ የተማረኩት የወያኔ ኃይሎች በዚህ ዛሬ 2 አመት ጦርነት የአማራው ህዝብ የአማራው ኃይል ጦር ኃይል ጥምር ኃይል በፍቅር ማርኮ ነው ወደ እንደውም ወደ ቤታቸው እንዲመለሱ ያደረገው።
ላቋርጥና እንደውም ይቺን አርስት የሚከተለው ሳምንት ውይይታችን ላይ በመግቢያን ጀምረዋለን። ምክንያቱም በፍቅር እንደሚ የተማረኩትን በፍቅር እንደሚመልሱ ምሳሌ የሚኒሊክና የጀነራሎቹን እናነሳለን። መልካም
ልክና ልክና
ትንሳኤ ይሁንልህ። በሚቀጥለው ሳምንት እነዚህ ውይይቶች ላይ እንቀጥላለን። በጣም አመሰግናለሁ።
በነገራችን ላይ የሚቀጥለው ሳምንት በርሊን ነኝ። ከበርሊን ነው እንግዲህ ከሆቴል ሆኜ ነው ይሄው አማራጭ ነው። ችግር የለም
እንሞክራለን።
የአማራ ጄኖሳይድ ላይ ዲፕሎማቶች ጋር ንግግር ማድረጓል።
በጣም ጥሩ። ከዛው ከየትም ሆነ ከየትም የኢትዮጵያን ታሪክ እንድናሳውቅ ለህዝባችን ከዛም ቢሆን እናገኛለን።
ጥሩ። ሰላሙን ኦኬ ቻው።
እንግዲህ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። መልካም የትንሳኤ በዓል ይሁንላችሁ ይያልን ውድ አድማጮቻችን። በሚቀጥለው አርብ የሚከበረውን ኢድ ሙባረክ የሙስሊም እህት ወንድም አባት እናት ወገኖቻችን በዓል በዚህ አጋጣሚ ኢድ ሙባረክ በድጋሚ ይያልን ሳምንት እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት።
ሰባስቶ